በየተወደዳችሁ ወገኖች ሰላም ለእናንተ ይሁን። እንደምንዋላችሁ እንደምናመሻችሁ፣ እግዚአብሔር አምላካችንን እጅግ አድርገን እናመሰግነዋለን። ጥበቃውን አብዝቶልን በሰላምና በሕይወት ሁላችንንም አውሎን እንደገና ደግሞ በዚህ ሰዓት በዚህ መስመር ተገናኝተን አምላካችንን እንድናመልክ ለተሰጠን እድል እግዚአብሔርን እጅግ አድርገን እናመሰግነዋለን። ዛሬ ቀኑ ጁን 2 2026 የማክሰኞ ማታ የሻሎም የቴሌኮንፈረንስ ፕሮግራማችን በዚህ ሰዓት እንጀምራለን። ዛሬ የተቀደው ቁጥር የሚሆነው 7306 ይሆናልኝ። የዛሬውን የሰንበት ትምህርት ውይይት የሚመራልን ወንድማችን ጋሻው ታከለ ይሆናልኝ። በቃል እህታችን ፍሬ ህይወት፣ በዝማሬ እህታችን የዛ መጨረሻ በጸሎት የምትዘጋልን እናታችን ወይዘሮ ጌጤ፣ ፕሮግራሙ የምመራው ደግሞ ዘመናይ ነኝ። ሁላችሁንም እንኳን ወደዚህ ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ ማለት እወዳለሁኝ። በኢሳያስ 55:11 ላይ ከአፌ የሚወጣ ቃል እንዲሁ ይሆናል፣ የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላለኝ እግዚአብሔር አምላክ። ዛሬ ቃሉን ልኮ በሚያስተምረን ጊዜ በህይወታችን ለውጥ እንድናገኝ ጌታ መንፈስ ቅዱስ እንዲረዳን በጸሎት ወደ ጌታ እንቅረብ፣ እንጸልይ። ምህረትና ቸርነት ፍቅርህ የበዛው እግዚአብሔር አምላካችንና አባታችን እጅግ አድርገን እናመሰግንሃለን። ጌታ ሆይ ስለ ቸርነትና ስለ ጥበቃ ስለምታደርግልን መልካም ነገር ሁሉ በመውጣት በመግባታችን ከኛ ጋር ውለህ አሁን ደግሞ በዚህ ሰዓት እግሮች ስር ቁጭ ብለን ቃልህን እንድንሰማ በምስጋና በዝማሬ ወደ አንተ እንድንቀርብ ይህንን እድል ስለሰጠህን ተመስገን፣ እናመሰግናለን። ጌታ ሆይ ወደ አንተ ቀርበን ሳንባረክ እንዳንወጣ ሁሌም እንደለመድከው እኛ ጋር እንድትሆንና እግዚአብሔር አባት ሆይ በነገር ሁሉ አንተ እንድትባርከን በእኛ ድካምና በእኛ ኃጢአት ምክንያት አንተ ከኛ ጋር እንዳትሆን የሚከለክል መተላለፍ በህይወታችን ቢኖር አምላካችን ሆይ በንስሐ ወደ አንተ እንቀርባለን። በደላችንና ኃጢአታችን ሁሉ ይቅር ብለህ ዛሬም በቃልህ እንድትባርከን ከኛ ጋር እንድትሆን አምላካችንና አባታችን ያቀረብነውን የጸሎት አደራ ሁሉ ለመለስክልን ላደረክልን እጅግ አድርገን እናመሰግናለን። አሁንም ደግሞ ያንተን እርዳታ የምንፈልግ በህይወታችን ብዙዎች ነንና እንደ ፈቃድህ ጸሎታችንን አንተ እንድትመልስልን በምታደርግልን ደግሞ ሁሉ ጊዜም አመስጋኝ ህይወት እንዲኖረን አንተ እንድትረዳን አንተ ከኛ የምትፈልገው ቢኖር ጌታ ሆይ ለአንተ ክብር መስጠትና በምስጋና መቅረብ ስለሆነ እነሱንም ማድረግ እንድንችል ያንተ መንፈስ ካረዳን በቀር አንችልምና ሁለመናችን አንተ እንድትረከብ የምስጋና ህይወት እንድትሰጠን መውጣት መግባታችን አንተ እንድትቆጣጠር በዚህ ምሽት ደግሞ አብረህን ሆነ ጌታ ሆይ ለሚያገልጋዮችን ሁሉ አንተ እንድትባረክ አንተን ሲያገለግሉ ለእኛም በረከት ሲሆኑ ጌታ ሆይ እጅግ አድርገን እናመሰግንሃለን። ሁልጊዜ ፈቃደኛ አገልጋዮች ስለምትሰጠን በቃልህ ደግሞ እንድንበረታና የምንሰማው እንዲሁ በከንቱ ለፍርድ እንዳይሆንብን ሰምተን ሰርተን መለወጥና ማደግ እንድንችል አንተ እንድትረዳን እንለምንሃለሁ። እና መስመሩን ተቆጣጠር፣ ከእያንዳንዳችን ጋር ሁን። ይህን ሁሉ ስንለምንህ ሕያውና ቅዱስ በሆነው በጌታ በኢየሱስ ስም አሜን። እሺ፣ አሁን የዝማሬ ጊዜ ነው የሚኖረን። በመዝሙር የምታገለግሉ ድምጻቸውን አሰሙኝ።
ዘምራለሁ።
እሺ፣ ጋሽ በቄ እግዚአብሔር ይባርከው፣ ዘምሩልን።
አሜን አሜን። የምዘምረው 63 በአዲሱ መጽሐፋችን። የጸሎት ሰዓት የደስታ ሰዓት ከዓለም የምንሸሽበት አባቴንም የምሻበት ምኞቴን የምነግርበት ከመከራም እርቃለው ጽናቴንም ናገኛለው ከፈተናም እድናለሁ በጸሎትም እቀርባለሁ። የጸሎት ሰዓት የደስታ ሰዓት ጸሎቴን የሚሰማበት አምላኬን የማገኝበት ነፍሴን የምትረካበት ወደ ዙፋኑም ከጠራኝ ጸጋዬን ታመንም ካለኝ ችግሬንም እጥራለሁ እርሱንም ለምናለው። የጸሎት ሰዓት የምወደው መጽናናቱን ልካፈለው የሰማይን ቤት እስካየው ሩጫዬን እስክጨርሰው በማይሞስ እንጋነሳለው ዋጋዬንም እወስዳለው በእልልታን እውላለው ሳመሰግን እኖራለው። አሜን
አሜን። እግዚአብሔር ይባርክዎት። እሺ፣ ሌላ የሚዘምር ሌላ ሰው አለ? በመዝሙር የሚያገለግል
እኔ አልገባ። እኔ
ዘምራለሁ። ዘምር።
እሺ፣ እናታችን ወይዘሮ አበበች ይዘምሩና ከዛ ጋሽ በጀ።
እሺ ነበር። እግዚአብሔር ይስጥልኝ የኔ ልጅ፣ እንደምን ዋላችሁልኝ ወንድሜ። ብጀምር ደስ ይላል። እግዚአብሔር ይመስገን። አሁን ደግሞ እኔ ናንችን ሳ ስምንት አምላኬ ወደ አንተ የምለው ዘምራለሁ። አምላኬ ወደ አንተ እቀርባለሁ ሸክሜውን ካንተ ቀና ሸክሜ አሁንም መዝሙሬ ወደ አንተ ማቅረብ ነው ወደ አንተ ማቅረብ ነው አምላኬ ሆይ ያለማሳይ ባባራ ባይል ሙንቃን ሆዬ አምላኬ ወዳንተ አምላኬ ወዳንተ እቀርባለሁ የሰማይን መንገድ ግለጥልኝ በምሕረትህ ሁሉ ስደድልኝ ወዳንተ እቀርባለሁ የሰማይን መንገድ ግለጥልኝ በመዝሙሬ ሁሉ ስደድልኝ እቀርባለሁ ከዚህ በደስታ ወደ ሰማይ ለማሄድ በእልልታ እበራለሁ keorande e carvalho. Onde Javier indicar Javier dai Jesus silenha slamu ka Javier namasagna wallo jamiralo aldakmin nuwa kan menum yaderga yachilim Javier maskin sila fakarshin namasagna allo tabarak
amen harsonum Javier barkat amen ashigash wekin
ይዘምራሉ ለጌታ ክብር 58 መልስ መጽፋችን ሲል ሰማሁት ጌታ አንተ ደካማ ልጅ ንቃ ትጋጸለች አመልጥ ቀጥፋተች ኢየሱስ ከፍሎታል ስለ እኔ ተሰዶ ኃጢአቴን አጠበው ነጭን ደበረዶ ጌታ ሆይ አምናለው ኃይል ያንተ ብቻ ድንጋይ ልብ ለውጠው ለምጽን ደሚያነሳ ኢየሱስ ከፍሎታል ስለ እኔ ተሰዶ ኃጢአቴን አጠበው ነጭን ደበረዶ አንዳች ጽድቅ የለኝም ተስፋዬም ጸጋህ ነው እንዴት ታጥበኝ እርዳኝ ኢየሱሴ ባንተ ደም ኢየሱስ ከፍሎታል ስለ እኔ ተሰዶ ኃጢአቴን አጠበው ነጭ እንደ በረዶ አስገራሚው ጸጋ አብቴን ጌጤን ክብሬን ኢየሱስ ለኔ ሞተ ይኸው ነው መዝሙሬ ኢየሱስ ከፍሎታል ስለኔ ተሰዶ ኃጢአቴን አጠበው ነጭ እንደ በረዶ አሜን የሁላችን ማጥያት
አሜን አዎ እግዚአብሔር የተመሰገነ ይሁን ሽበቄ እግዚአብሔር ይባርክዎት እሺ ማርሸት ከዛ ለምለምም ስልክሽም ከፍተሻለኝ ከማርሸት ቀጥለሽ ለምለም
እሺ እሺ በጌታ ክብር ዘምራለሁ መዝሙር 156 በድሮ መዝሙር አለኝ የምወደው ጌታ ስላዳነኝ ለጌታዬ ልዘምረው እርሱ ስላዳነኝ ጌታ ስላዳነኝ ጌታ ስላዳነኝ ስሙንም አከብራለሁ ጌታ ስላዳነኝ በመድኃኒቴ ከብራለሁ ኢየሱስ ክርስቶስ ደሳሰኘኝ እሱ ስላዳነኝ ፈቃዱንም አደርጋለሁ እሱ ስላዳነኝ ጌታ ስላዳነኝ ጌታ ስላዳነኝ ስሙንም አከብራለሁ ጌታ ስላዳነኝ በመድኃኒቴ ከብራለሁ መልካም ምስክርም አለኝ እርሱ እንዳዳነኝ ጥርጣሬ ፍርሃት ቀረ ጌታ ስላዳነኝ ጌታ ስላዳነኝ ጌታ ስላዳነኝ ስሙንም አከብራለሁ ጌታ ስላዳነኝ በመድኃኒቴ ከብራለሁ ቤትም ተዘጋጅቶልኛል ጌታ ስላዳነኝ ለዘላለም ልኖርበት ጌታ ስላዳነኝ Ketas ladaneng, ketas ladaneng, semone makavralo. Ketas ladaneng, femedhani te kavralo. Amen.
Amen. Tavarekin. ለምለምን ዘምር ብያታለሁ ከዛ ደግሞ አክስፓን ጫምላክ ለምለም አለሽ እሺ አክስፓን ጫምላክ ከቲ
280
ዘምር ዘምር ለምለም
እሺ አሁን ተሰምተሻል ድምጽሽ ተፍቶብን ነበር እሺ ቀጥ
መዝሙር 204 የሰልፉ መሪ ጌታ አምላክ ነው የሚለውን እንዘምራለሁ ያምላክ ወገኖች ለሰንፉቱ አምላክ ሲዋጋ እንድታዩ ጠብቁ ቁሙ ማዳኑ ልዩ በእርሱ ማሸነፍ እንድትረኩ ንቁ ቁሙ ያምላክ ወታደሮች ቃሉን ያዙ ለሁሉ አድርሱ አሁን ሂዱ ሃሌሉያ በሉ የሰልፉ መሪ ጌታ አምላክ ነው ታላቅ አምላክ ሆይ ስም ተራ ስሞን አሁን ደግፈን በጸጋ ጦርነት አልፎ ሊታወጀው በፊት ቀርበን እንድናይ ንቁ ቁሙ የአምላክ ወታደሮች ቃሉን ያዙ ለሁሉ አድርሱ አሁን ሂዱ ሃሌሉያ በሉ የሰልፉ መሪ ጌታ አምላክ ነው በኃይል ታጥቀን እንጓዛለን አንተ ስትመራን አንፈራ ቃል ለእግራችን መብራት ነውና አንተን ታምነን ከቶ አንወድቅም ንቁ ቁሙ የአምላክ ወታደሮች ሁሉን ያዙ ለሁሉ አድርሱ አሁን ሂዱ ሃሌሉያ በሉ የሰልፉ መሪ ጌታ አምላክ ነው አሜን
አሜን እግዚአብሔር ይባርክሽ አክስፓን ጫምላክ ዘምር ይለን
ታክ ደስዋቶ
ቸገሬት
87 ከኢየሱስ ጋር በደህና ሄዳለሁ
ከኢየሱስ ጋር በደህና እሄዳለሁ በዚህ ዓለም ላይ በርሱ ከተመራው ያለ እርሱ ደስታዬ ሁሉ ከንቱ ነው እሱ ግን ፍርሃቴን ሁሉ ያጠፋል ከማንም ከምንም ከቶ አልፈራም ከኢየሱስ ጋር በደህና እሄዳለሁ ኢየሱስ ክርስቶስ ከኔ ከቶ አይርቅም ሌላ ወዳጅ ሲረሳ አይረሳኝም እጆቹ በጭንቀት መንገድ ቢመሩኝ ከኢየሱስ እኔ ጋር ስላለ ይመስገን ከማንም ከምንም ከቶ አልፈራም ከኢየሱስ ጋር በደህና እሄዳለሁ ከኢየሱስ ጋር በሰላም አርፋለሁ ሌሊት ሲጨልምብኝ ሳለሁ በደስታ እንደምነቃም አውቃለሁ በመምሬውም ቤታ ብሬ ኖራለሁ ከማንም ከምንም ከቶ አልፈራም
አሜን። እግዚአብሔር ይባርካችሁ በዝማሬ ያገለግላችሁት ሁሉ ጌታ ጸጋውን ያብዛላችሁ። እሺ አሁን የሰንበት ትምህርት መወያያ ጊዜያችን ስለደረሰ መስመሩን ወንድሜ ጋሻው ለቃለው። ጋሻው ተባረክ፣ እግዚአብሔር ካንተ ጋር ይሁን።
አሜን። ወገኖች እንዴት ናችሁ? ሰሞናቱን ጠብቆ በሰላም ስላደረሰን ክብሩ ይስፋ። የዛሬው ትምህርታችን ደግሞ በጣም የሚያስፈልገን ነው። መቼም እንደው በየጊዜው የምንሰማው በጣም የሚጠግን ነገር ነው። ከእግዚአብሔር ጋር ያለን ግንኙነት ያለንን ግንኙነት ማሳደግ ከሚለው ከጎልማሶች የሰንበት ትምህርት 10ኛው ነው እና መታሰቢያ ጥቅሱ ኃጢአት በኃጢአታችን ብንናዘዝ ኃጢአታችን ይቅር ይለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል አንደኛ ዮሐንስ ምዕራፍ 1 ቁጥር 9። እንደገና ልድገመው፣ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ንስሐና ይቅርታ ነው የዛሬው አርዕስት እና አንድ አሜሪካዊ ኢትዮጵያ ውስጥ ኤምባሲ ሆኖ ብዙ ዓመት ኖረና እዚህ መጥቶ ዲሲ ስብሰባ ላይ ይናገራል። ስለ ኢትዮጵያ በጣም አድንቆ ህዝቡ እንዴት ለሀገሩ እንደሚሞት እንዴት እንደሚዋደድ የተለያየ ዘርም ቢሆን በአንድ ላይ በእምነትም በምንም ሲገናኙ በአንድ ላይ ሆኖ ነው። ስለ ሀገራቸው ደግሞ በጣም ይሞታሉ ምናምን ብሎ እንትን ብሎ ደህና አድንቆን አድንቆን መጨረሻ ላይ ምን አለ? ግን አንድ ችግር አለባቸው አለ። ለምን? ይቅርታ የሚባል ነገር እና ይሄ ይቅርታ መጠየቅ በጣም ከኩራታቸው የተነሳ ያስቸግራቸዋል አለ። በቃ እሷ ነች ችግራቸው ብሎ ይቅር በለኝ ብሎ መታረቅ ያስቸግራቸዋል ብሎ ተናገረብን አንዱ ፈረንጅ። እና የዛሬው በመንፈሳዊ ደረጃ ይቅርታ መጠየቅና ንስሐ በጣም አስፈላጊ ነው። የተስፋይቱ ምድር በሜዳው ላይ ባለው የደመና አምድ ስር ለሰፈሩት እስራኤላውያን በጣም የራቀች ትመስል ነበረ። ሙሴ ከብዙ ቀናት በፊት ተራራውን ጫፍ ሸፍኖ ወደ ነበረው ጨለማ ወጥቶ ነበር። ወደ በረሃ ካልሆነም በጫፉ ላይ ካለው የሚቃጠል እሳት የተነሳ መሪያችን አሁን ሞቷል ብለው አሰቡ። በመካከላቸው የተደባለቀው ሕዝብ እረፍትና ትዕግስት አጥቶ ወተትና ማር ወደምታፈሰው ምድር ለመሄድ ተዘጋጅቶ ነበር። ምንም እንኳን እነዚህ ሰዎች ከጥቂት ቀናት በፊት እርሱን ለመታዘብ ከእግዚአብሔር ጋር ቃል የገቡ ቃል ኪዳን ቢገቡም አለ ሊያዩት የሚችሉትን ምስል ፈልገው ነበር አለ። ከዛ እንዴት እንዳደረጉ ታውቋቸዋላችሁ። ስለ አሮንን ጠይቀው ወርቁን አውጥቶ ሰጣቸው። ጣዖታቸውን ሰርተው አመለኩ እና እኛም እግዚአብሔር ይጠብቀን የእጃችን ስራ እንዳናመልክ ማንነታችን እንዳንመካበት በዚህ በተለይ በውጭ ሀገር በራስ መተማመን ይላል የዛሬው ትምህርታችን። ስለ ራስ መተማመን በጣም ከልጅነት ጀምሮ ልጆቻችን እንድናስተምራቸው የሚነግሩን እሱ ነው። ስራ ቦታም በራሱ አይተማመንም ትህትና ካላችሁ እሱ ጥሩ በራሱ ስለማይተማመን የሚባል ነገር አለና የሚያሳዝን ነገር ሆነ። እዚህ ላይም ዘጸአት ምዕራፍ 32 እስከ 34 ያለው ታሪክ ነው። እያንዳንዱን ቀን ትምህርት ሲያጠኑ የዚህን ሳምንት መሪ ጥቅስ ጭብጥ በአእምሮ የያዙ አለ። በጣም አስፈላጊ ነው። ኃጢአት እንሰራለን፣ ነገር ግን ለመስቀሉ እና ለመዳን እቅድ ምስጋና ይግባውና የሚናዘዝ እና የሚጸጸት ኃጢአተኛ ይቅርታ ለእግዚአብሔር የተመሰገነ ይሁን። እሱ ነው ተስፋችን። እሺ የእሁድ ደግሞ የህይወት ሩጫ ይላል። እንግዲህ ሩጫን አሜሪካን ሀገር የሚኖርን ሰው አይነግሩትም። ሩጫ ማለት የዚህ ሀገር ኑሮ ነው። እኔ ሀገር ቤት ሲሄድ ሀዋ እሳቴ ሁሉ ይቀዘቅዛል በጣም። ይሄ ቢሉም ምኑም ኢሜሉ ያልተመለሰው ቴሌፎኑ ያልተመለሰው ቴክስት ያልተመለሰው እያለ ጭንቅላቴን የሚበጠብጠው ቅዝቅዝ ይላል እና እዚህ ሀገር ሁላችንም በሩጫ የተጠመድንን በጣም የተጨናነቀ ሳምንት ነበረ። ከሰንበት በፊት ብዙ የሚሰራ ነገር እንዳለ ብታውቅም አጣዳፊ ነገር አስፈላጊ የሆነ ነገር የሚውጥ ይመስል ነበር እና ሳታውቀው ፀሐይ ጠልቃ ስለዚህ ተትዮ ነው። ብዙ ነገሮች በተለይ ሴቶች ያለባቸው ጣጣ ወንዶች እንኳን እንሻላለን መቼም። እና እቺ ሰው እንዴት የባለ ሸሚዝ የቤቱ መጽያ ሽንት ቤቱ መጠረግ አለበት፣ ቤተሰብ ቁርስ ማዘጋጀት፣ ምሳ፣ ሌላውን ስታስብ እንዴት ሰንበት ከተፍ እንዳለ እና የምወደው ቀን ነው። ሆኖም ግን እነዚህ ሁሉ የቤት ውስጥ ስራዎች እየሰራሁ እነዚህን ነገሮች ከሰንበት ጣዕም ወይንም በረከት ማለትም ወደ እግዚአብሔር ከመቅረብ እንዲያዘናጉኝ ፈቅጃለሁ ትላለች እና እግዚአብሔር ይጠብቀን። አንዳንዴ እንደ ማርታ ሩጫ እናደርጋለን። ከአፍታ አእምሯ፣ ድርጊቷ ትክክለኛ እንደነበሩ ራሷን ለማሳመን ጀመረ። እነዚህም ሁሉ መደረግ ያለባቸው ነገሮች ነበሩ። በእርግጥ ግን ነበሩ ይብሎ ይጠይቃል። ሽንት ቤቱ እሑድ ቢጸዳ ችግር አለ ወይ? እና በቃ ሰንበት ሲመጣ እንድናስብ እንድንዘጋጅ ተምረናል። ግን ያ ማለት ገፍተን ምችን አንድ ሰንበት ነበረቻቸው እሷንም ቆርምሞ ጨረሷት ብሎ አሾፈብን አሉ አንዱ ጎረቤት እዛ ሞራ ገደል የሚባለው አካባቢ እና የድሮዎቹ ሲያርፉ ያይ ነበር እንዳለ ሰንበቱን። የአሁኖቹ ግን በቃ ትንሽ ነገር ሲባል ስራ ወይም ጠዋት ወይ ደግሞ ወደ ማታ ሰንበት ከቤተ ክርስቲያን በኋላ ወይም አንዳንዱ ቤተ ክርስቲያን ካልሄደም ነካ ነካ ሲያረጋይቶ እንደዛ ብሎ ተናገረ ይባላል እና እንደ ማርታ በብዙ አገልግሎት በመጨነቅ እንደምንሰራ ተገነዘበች። ነገር ግን የኢየሱስ ቃላት በአእምሮዋ ውስጥ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው ግን ጥቂት ወይንም አንድ ነገር ነው። ማርያምን መልካም እድልን መርጣለች፣ ከእርሷ አይወሰድባትም ይላል እና ይሄን ነገር እንዳይወሰድብን አንወጣጠር ነው ምክሩ። ዝቅ ብለን ስናይ መንፈስ ቅዱስ ወቀሳ ይላል። እርሱና በሚስት መካከል ስላለው ርቀት ሲያስብ ስህተት እንደሰራ ገብቶታል አለ። ደግነት የጎደለውና ጨካኝ ሆኖ ነበር። እንግዲህ ባል አንዳንዴ ሳናውቀው እንጎዳለን። የምንጎዳቸው ደግሞ የትዳር ጓደኞቻችን ነው። አንዳንዴ ለመክፋት ብለን ሳይሆን ኤክስፔክቴሽናችን ወይንም የምናስበው ስለነሱ ያለን ግምት ከፍ ስላለ ለምን እንደዚህ ያደረገች ብለን ሳናጣራ እንናገራለን እና እሱንም እንድንጠቀቅ ነው። ሆነውም አለ ቀጣዩ ሀሳቡ ትንሽም ቢሆን ይህ የሚገባ አይደለችም ወይ የሚለው ነበር። የአስተሳሰብ ሂደት ለእርስዎ የተለመደ ይሆን? ከጸጸት ስሜት ወደ ሀሳባችን እና ድርጊታችን ትክክል ለመሆኑ ምክንያትን ማግኘት ቀላል ነው። ስህተት ስንሰራ ይቅርታ ማለት እችነች ዋና ምንማራት። ከሁለት ጊዜ ቀላል ማለት ሁልጊዜ ቀላል አይደለም። ነገር ግን ይህ ማንኛውንም ግንኙነት እንደገና ለመገንባት ወይንም ለማጠናከር በጣም አስፈላጊ ነው ይላል። በመንፈሳዊም በስጋ ይቅርታ መጠየቅ አስፈላጊ ነው እና ይቀጥላል። መንፈስ ቅዱስ ሲወቅሰን ትዕቢት እንዳናሳይና መንፈስ ቅዱስ እኛን ወደ ወይኑ ግንድ መልሶ የማያያዝ ሂደት ውስጥ ያለውን ሚና አስቡ ይላል ዮሐንስ 15:4 ላይ። አብዛኛውን ጊዜ የምናዝነው ክፉ ስራችን መልሶ እኛኑ የሚጎዳ ነገር ስለሚያመጣብን ነው። ነገር ግን ይህ ንስሐ መግባት አይደለም ማለት ስለ ኃጢአት የሚደረግ እውነተኛ ንስሐ የመንፈስ ቅዱስ ስራ ውጤት ነው አለ። ውጤቱ አይቀርልንም እንደ ዳዊት መሬት ላይ ተኝቶ ልብሱን እንትን አድርጎ እንዳለ ልጁ ሲሞት ግን ያው ኑዛዜውን ጨርሷል። ሂሳቡን ተቀብሎ መልሶ ወደ አምላኩ ቀርቧል እና ውጤቱ ሳይሆን የሚያሳስበን መሆን ያለበት ኃጢአት ማድረጋችን። ኃጢአት እንዳናደርግ ደግሞ የሞተልን ክርስቶስ እንደሆነ እያንዳንዱ ኃጢአት ክርስቶስን ያቆስለዋል። እስኪ ያ ቁስሉ ላይ እንደገና መጨመር ከእርሱ ላይ ጉዳት ስላደረሰው ኃጢአት እናዝናለን ይላል። የዚህ አይነቱ ሀዘን ኃጢአትን እንድንተው ያደርገናል። ይሄ ነው እንግዲህ መሰረቱና የመንፈስ ቅዱስን አለመስማት። እየቀጠልን ስንሄድ መንፈስ ቅዱስንም ስናደናቅረው መጨረሻ ማንሰማበት ነገር ወደ ኃጢአት የበለጠ እንዘፈቃለን ማለት ነው። ለመጨረሻ ጊዜ ንስሐ ተግሳጽ ወይንም የንስሐ ጥሪ የሰሙት መቼ ነበር? ምን አይነት ምላሽ ሰጡ? በዚህ ሳምንት እግዚአብሔር ልቦን እንዲያለሰልስና በቃሉ ውስጥ ያለውን ድምፅ እንዲሰሙ ጆሮን እንዲከፍቱ አሁን በጸሎት ጊዜ አሳልፉ ይላል። እንጸልያለን። እንግዲህ ራሳችን ለጸሎት ብቅ እናድርግ። ዛሬ አምላካችን እናመሰግናለን፣ ይህንን የመሰለ ትምህርት በየቀኑ በምናስተውለው ቋንቋ ቀለል ባለ መንገድ ተጽፎ ለእኛ በረከት ስለሆነ አሁንም ስለ መንፈስ ቅዱስ ተማር፣ የሚቀጥለውንም እውነተኛ ንስሐን እንድንማር ነው። ይቅርታ ብሎ የልበጣ ንግግር ሳይሆን አንተን ስላቆሰልን ተረድረተን ይቅርታ አጠያየቃችንም የዚያን ያህል ውስጣዊ እንዲሆንና እንዳንደግም እንድንሆን አንተ እርዳን። አምላክ ሆይ አለማመናችን እገዝልን፣ ከኃጢአታችን ሁሉ አርቀን። ጌታ ሆይ እኛ በመረጥነው ሳይሆን አንተ በመረጥከው አውለን። በጸሎታቸው አስበው ያሉ የታመሙ አሉ፣ የተዘጋባቸው በር በብቻቸው የሚኖሩ ሰዎች ወገኖቻችን በየቦታው አሉ፣ በጭንቀት በመከራ በችግር ያሉ፣ በስደት በአረብ ሀገርም በደቡብ አፍሪካም ያሉ ወገኖቻችን፣ እንዲሁም በዚህ ሀገር ሆነውም ወረቀት የሌላቸው የሚጨነቁ አሉ። እነዛን ሁሉ እናስባለን። በመንፈስም በስጋም ብዙ ጥያቄ አለ በአእምሯችን የሚመላለስ። ጌታ ሆይ አንዳችን ለአንዳችን እንጸልይ ያዛሃልና፣ ጌታ ሆይ አንተ መልስ ትሆነን ዘንድ ለምንሃለን። ቃልህን በምንማርበት ጊዜ አእምሯችን የሚሰርቀውን መንፈስ ከኛ ታስወግድና ማስተዋልን የሚሰጠውን መንፈስ ቅዱስን ትሞላን ዘንድ ለምንሃለን። የሀገራችንን ነገር በአደራህ እንላለን። ጌታ ሆይ አሁን በምርጫው የተነሳ ብዙ ክፉ ነገር ስላልሰማን ለዛም ተመስገን። አሁንም እስከ መጨረሻው የሰላም ጊዜ አድርግልን። በዚህም ሀገር የሚደረገውን ምርጫ አንተ የሚበጀውን አድርግልን። የሚሆነውን ነገር እያየን ነው። ኢኮኖሚን ጉዳይም ለአንተ አንነግርህም፣ ያ ሁሉ ስላለ በዛም አንተ ቅደምልን፣ አትለየን። በአንድ ልጅ በመድኃኒታችን እና በጌታችን በኢየሱስ ክርስቶስ ስም አሜን። እሺ፣ ተግሳጽ በቅርብ የሰሙት የሚለው ላይ ከኢትዮጵያ ልወጣ ስል አንድ ቅርብ በስጋ ሳይሆን በመንፈስ ወንድሜ ሜዲካል ስኩል ይማር ነበር ጎንደር፣ እና ህይወቴ ደስ አላለውም። ወደዚህ ሀገር ለመጣ ስል መጨረሻ የወቀሰኝ 7 ዓመት አእምሮዬን በቃ መቼም ሀሳቤን መቆጣጠር አልችልም፣ ግን እያወቅኩ የማደርጋቸውን ነገሮች እንዲያቆም አደረገ። መጨረሻ በቃ በወንድምነት ያው እኔ ጊዜ የለኝም ዝም ብለህ እዛው ካምፓስ ደር እያልኩት ነው መጥቶ አብሮ የሚያደረና በእግዚአብሔር መንፈስ እየቀለድክ ነውና እንዳይቀስፍ ተጠንቀቅ ብሎ የተናገረኝ እና በጣም የሚገርማችሁ እንደዛ አይነት ወንድም ይስጣችሁ፣ እንደዛ አይነት እህት ይስጣችሁ። ደፋር በቃ ፊት ለፊት አንተ ሴማነ ጻድቅ ነህ ይለኛል አለማለቱ እስካሁን ይገርመኛል። ግን ያው በእድሜ እበልጠዋለሁ፣ 1-2 ዓመት ሳልበልጠው አልቀርም። ግን በአስተሳሰብም በትምህርትም በጣም የበሰለ ሰው ነው እና እንደዛ ስራ ላይ እንዴት እንደጠቀመኝ እና በዚህ ሳምንት እግዚአብሔር ልቦን እንዲያለሰልስና በቃል ውስጥ ያለውን ድምፅ እንዲሰሙ ጆሮ እንዲከፍትሎ አሁንም በጸሎት ጊዜ ያሳልፉ ይላል። ይሄ በጣም አስፈላጊ ነገር እና ለንስሐ ጥሪ ሲሰሙ ልብን አለማደንደን ይጠቅማል። በረከት ነው የሚሰጠን። ምን አይነት ምላሽ መስጠት አለብን? ኑዛዜ ነው፣ ሌላ ምንም የለውም። የእግዚአብሔር መንፈስ ሲናገረን እምቢ ካል ለማያስተውል አእምሮ ነው የሚሰጠን እና በጣም አደገኛ ነው። ወደኋላ ማንመለስበት ነገር ውስጥ ከመግባታችን በፊት መስማት አለብን። የዛሬው ትምህርት እውነተኛ ንስሐ ይላል። እግዚአብሔር ለአገልጋይነት እና ለየዋህነት ማቴዎስ 5 ካቀረበው ጥሪ በተቃራኒ ዓለም የነፃነት የተመኘነውን የማድረግ እና ራስን የማስተዋወቅ መልእክት ይሰጠናል። በራስ ተማመን በራስ ኩራ ይላሉ። በቃ የአሁኗን ትንፋሽ ተንፍሽ የሚቀጥለውን ትንፋሽ አዝዤ መተንፈስ የማልችል ሰው ከትንፋሽ ያቅም። እንግዲህ ልቤንም ከአንድ ትርታ ወደሚቀጥለው ትርታ ይህን ያህል ሂጂ ብዬ ማዘዝ የማልችል ሰው ምኑ ነው የሚያኮራኝ? ጌታ ባይዘው ተኮ ያችልብም በአንድ ሰከንድ ልታቆም ትችል ናት። ትንፋሽም ሊቆረጥ ይችላል። ሌላው ቀርቶ አየራችን ላይ ሀያ እስከ ሀያ አንድ ፐርሰንት ነው ኦክሲጅን ያለው። ኦክሲጅን የሚለው አስፈላጊ ለሴሎቻችን ለሰውነት ክፍላ ህዋሳችን የሚያስፈልገው አየር እንኳን ቅልቅልነቱን ወደ ስልሳ ፐርሰንት ወደ ሀያ ፐርሰንት እንደ ወደ ታች ወደ አስራ አምስት ፐርሰንት ወይንም አልፎ ወደ ሀያ አምስት ፐርሰንት ቢሆን እንኳን ሰውነታችን ህዋሳችን እንኳን ራሱ እንዴት እንደሚጎዳ እሱ የያዘው ሆኖ ነው እሱ የተቆጣጠረው ሆኖ ነው እንጂ በራስ መተማመን የሚባል ራስን ማስተዋወቅ የሚባል ነገር ምንም ትርጉም የለሽ ነው። ማንነታችን ስናውቅ በሱ የበለጠ እንድንጠማጠመው እና የበለጠ ወደሱ እንድንቀርበው እንማራለን እንጂ ዘመኑ የሚያስተምረን በራስ ተማመን፣ ይሄን ሁሉ ያሳካህ አንተ ነህ፣ ይህን ቤት አስበህ የገዛህ አንተ ነህ ይላል። ምንም ትርጉም የለውም። በመንፈሳዊ ስናየው ምንም የምንኮራበት ነገር እንደሌለ እና ማቴዎስ አምስት አምስት ምን ይላል? የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። የሚያዝኑ ብፁዓን ናቸው ያለውን ነገር እያዩ ክፉውን እያዩ ከአመት አመት የበለጠ አዘቅት ውስጥ እየገባን መሆናችን እያዩ የልጆቻችን በመንፈስ አለመበርታትን እያየን ማናዝን ከሆነ የእኛን ድክመት እያየን ማናዝን ከሆነ መጽናናትም አይኖረንም። ምክንያቱም ባለን ተደስተናል ማለት ነው። እና እግዚአብሔር ለአገልጋይና ለየዋህነት ለአገልጋይነትና ለየዋህነት ነው የመረጠን። ሁለቱም በዚህ ጥቅስ አምስት አምስት ላይ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ፣ የዋሆች ብፁዓን ናቸው ምድርን ይወርሳሉ እያለ ይቀጥላል። እሺ። እና በዓለም ግን እንደምናውቀው ነፃነት ይባላል ባርነት ነው። ግን ለራስ ምኞት መገዛት ባርነት ነው እንጂ ነፃነት አይደለም። እሺ፣ ይቀጥላል። የሚገርመው መጽሐፍ ቅዱስ ውስጥ በመጥምቁ ዮሐንስ እና በኢየሱስ የተነገሩት የመጀመሪያ ቃላት ተመሳሳይ ነበር። ዮሐንስ ምን አለ? መንግስተ ሰማያት ቀርባለችና ንስሐ ግቡ። ጌታ ኢየሱስ ምን አለ? ጊዜው ተፈጸመ፣ የእግዚአብሔርም መንግስት ቀርባለች፣ ንስሐ ግቡ በወንጌልም እመኑ ብሏል። ማርቆስ ላይ ነው ያኛው፣ ማቴዎስ አንድ አንድ እስከ ሶስት ነው። አንድና ሁለት ማለት ይቅርታ። ኢየሱስም ሆነ ዮሐንስ የንስሐን ጥሪ የሚያሰሙት የጠሩት መንግስተ ሰማያት ስለቀረበ ነው። ይህ መልእክት ዛሬም ለእኛ የሚጠቅም መልእክት ሊሆን ይችላል ይላል። በደንብ ነው። ከዛን ጊዜ የበለጠ አሁን ደግሞ እንደቀረበ እያየነው ነው። የሐዋርያ ስራ ምዕራፍ 3 18 እና 19 አንብቡልኝ። የሐዋርያ ስራ ምዕራፍ 3 18 እና 19
አነባለሁ። ምዕራፍ 3
18 እና 19
18 እና 19 ሀያ ጋር አብሮ የተያዘ ነው። 18 እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው። እንግዲህ ከጌታ በፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱም።
ይሄ ነው እንድንናዘዝ የታዘዝነው። ምን እናዘዘው? ምንድን ነው? ክርስቶስ እንዲልክ ኃጢአታችሁ እንዲደመሰስ። ካልተናዘዝን ኃጢአታችን አይደመሰስም። ምርጫ ነው። ንስሐ ግቡ ተመለሱም ይላል። መመለስም ምርጫ ነው። ንስሐ መግባትም ምርጫ ነው። እና ምርጫችን እንድናስተካክል ነው ትምህርቱ። እና የመታደስ ወራት ምንድን ነው? በመንፈሳዊ እድገት ሂደት ውስጥ ንስሐ አስፈላጊ የሆነው ለምንድን ነው ይላል። መጀመሪያ ንስሐ እዚህ ላይ መልሶ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ይላል። እና አስፈላጊ የሆነው ኃጢአታችን እንዲደመሰስ ነው። የመታደስ ወራት ምንድን ነው? የመጽናናት ዘመን እንድትመጣላቸው አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ይላል። እሱ በሱ መጎብኘት ነው የመታደስ ወራት፣ ከኃጢአት መራቅ ንስሐ ገብቶ ኃጢአታችን ሲደመሰስ የመታደስ ወራት። እሺ ሌላ ተጨማሪ ያለው ሰው ካለ አሁን እድል እሰጣለሁ። የመታደስ ወራት ምንድን ነው? ንስሐ አስፈላጊ የሆነው ለምንድን ነው? እሺ ቀጥላለሁ። በምንም ጊዜ ማስቆም ትችላላችሁ፣ ሐሳብ ካለ ጥያቄ ካለ። የእግዚአብሔር ቸርነት እና መልካምነት ወደ ንስሐ ይመራል አለ። ያለ እሱ ቸርነትማ ባዶ ነን እኮ። ያለ መልካምነቱ ንስሐ መግባቱ ራሱ የእሱ ስጦታ ነው። እምነት ራሱ ከእሱ ነው የሚመጣው። መቼም ቅድም እንደነገሯችሁ ነው፣ መተንፈስ የልብ ትርታ ሁሉ ከእሱ ስለሚመጣ ምንም ከኛ የምንለው የምናዋጣው ነገር የለም። በቃ ንስሐ መግባት ሁለት ደረጃዎችን ያካትታል ይላል። በደንብ አድርጎ ነው ያብራራው። የመጀመሪያው የኃጢአታችን እውነተኛ ህመም ወይንም ማዘን፣ ኃጢአታችን ስለ ኃጢአት በጣም ተጸይፈ ነው ማዘን እና መቆጨት። ከዛ በኋላ ኃጢአትን ለመተው እውነተኛ ውሳኔ፣ መልሰን ከተዘፈቅንበት ዋጋ የለውም እና ሁለቱ ናቸው። መጀመሪያ የኃጢአት እውነተኛ ህመም ይለዋል እዚህ ላይ፣ በእንግሊዝኛ ሌላ ነው። ኤኒዌይስ ሁለተኛው ኃጢአትን ለመተው እውነተኛ ውሳኔ። ሁለቱ የተሳሰሩ ናቸው። አንድ ሳንቲም ሁለት ገጽታዎች። በመጽሐፍ ቅዱስ ንስሐ መግባት ሁልጊዜ ማለት ይቻላል ከይቅርታ ጋር የተያያዘ ነው አለ። ንስሐ መግባት ከይቅርታ ጋር የተያያዘ ነው። በእውነት ስንጸጸት እግዚአብሔር ይቅር ይለናል። ይህን ያህል ቀላል ነው አለ። በቃ ራእይ ምዕራፍ 3:19 አንደኛ ዮሐንስ 1:9 ላይ። እሺ አንደኛ ዮሐንስ እኔ አነባለሁ። ራእይ 3:19 አንዳችሁ አንብቡልኝ። አንደኛ ዮሐንስ ምዕራፍ 1:9 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻነን የታመነና ጻድቅ ነው። እንትኑ ነው እደግመዋለሁ። ራእይ 3 ቀጥ ችግር የለም።
ራእይ 19 እኔ የሚወዳቸውን ሁሉ ገስጻቸዋለሁ፣ ቆጣቸውም አለው። እንግዲህ ጽና፣ ንስሐም ግባ።
እና አንደኛ ዮሐንስ እግዚአብሔር ይስጥልኝ። አንደኛ ዮሐንስ 1:9 ቅድም ያነበብነው መታሰቢያው ነው። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። በኃጢአታችን ይለዋል። ይሄን አተረጓጎሙ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ነው። ይቅር ማለት አንድ ነገር ነው፣ ማንጻት ደግሞ የሱ ነው። በቃ ይቅር ይለናል፣ ጥሩ ነው። እሱም ራሱ ማንጻቱን ደግሞ እሱ ራሱ ይሰራዋል እና እንድናምን እሱ ነው የሚሰጠን። መንፈስ ቅዱስ የሚሞላን እሱ ነው። እኛ መታዘዝ ብቻ ነው እንጂ ሁሉ ነገር በሱ ነው የሚደረገው። የኃጢአት ዋጋ የሚከፈለው በልጁ ደም ነው። መጨረሻ የምንጸድቀው በሱ ነው። ከኛ ምንም ነገር አይጠበቅም ፈቃደኛ ከመሆን በስተቀር። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም ይላል። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁለተኛ ጴጥሮስ 3:9 ላይ ልድገመው። ለአንዳንዶች እንደሚዘገይ በአያቶቻችን ጊዜ የተሰበከ ነገር እኮ ነው የምትሰሙት ይላሉ አንዳንዶች። በአባቶቻችን ጊዜ ያ ማለት እየቀረብን ሂደናል ማለት ነው እንጂ እሱ ዘገየ ማለት አይደለም። ለአንዳንዶች እንደሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። ነፍሳችን በግላችን ለዳግም ምጽአቱ ስናዘጋጅ እግዚአብሔር ከእርሱ ጋር ነገሮችን እንድናስተካክል ጊዜ እየሰጠን ነው። ኢየሱስ መከራ ተቀብሎ ሞተ እናም ተነሳ። ስለዚህ ንስሐ ስንገባ ጸጋው በሕይወታችን ውስጥ ተአምር ሊሰራ ይችላል። ሌላ አሁን ባለንበት ደህና መሆናችን የሚነግረን ዓለም በተቃራኒ እግዚአብሔር በንስሐና በእምነት ወደ እርሱ እንድንመለስ ይጠይቀናል። የሐዋርያ ሥራ ምዕራፍ 20 ቁጥር 21 ራሳችን ሙሉ በሙሉ በእጁ ውስጥ በማስቀመጥ ገጸ ባህሪያችንን ወደ እርሱ መልክ ይቀርጽና ስለ እርሱ መመከር እንድንችል ይጠይቀናል። በዚህ ከንስሐ ጋር በሚስማማ መንገድ እናድጋለን አለ። ፍሬም እናፈራለን። መታደስ የሚያስከትል ንስሐ እውነተኛ ንስሐ መታደስ የማያስከትል ንስሐ እውነተኛ ንስሐ አይደለም ይላል። ኤለን ጂ ዋይት እንደዚህ ትላለች። የክርስቶስ ጽድቅ ባህሪያችን የሚለውጥና ጸባያችን የሚቆጣጠር የህይወት መርህ እንጂ የድብቅ ኃጢአት መሸፈኛ ካባ አይደለም ትላለች። በጣም መጠንቀቅ አለብን። እኔ እንደዚህ ነኝ፣ ያው ተፈጥሮ የሆነብኝ ነው። አይ እሱ እኮ ልቡ አንድ ሰባኪ ሲሰብክ ነበር ባለፈው ሳምንት፣ ክፉ ይናገራል እንጂ እሱ እኮ ጥሩ ሰው ነው፣ ልቡ እኮ በጣም ንጹህ ነው ይላል። ያ ነገር እንዴት ወጣ ታዲያ ከእንደዚህ አይነት ንጹህ ሰው? ምክንያቱም ሆድ ያባውን ብቅል ያወጣዋል ነው። ያው ከውስጥ ያለ ነገር ነው የሚወጣ ሲከፈትና፣ አንዳንድ ጊዜ መልስ እንሰጥለታለን ኃጢአታችን እናሳምረዋለን፣ ልናሳምረው እንሞክራለን። ግን የውሸት ማሳመር ነው፣ ውጫዊ ማሳመር ነው እንጂ ካልተለወጠን እንግዲህ ውስጣችንም ያው ክፉ ሊሆን ነው። ሀያና ሀያ አንድ አብሮ ነው። የሐዋርያ ሥራ 20:21 ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድ እና ለግሪክ ሰዎች እየመሰከርኩ በጉባኤም በየቤታችሁም አወራሁላችሁና አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳች እንኳ አላስቀረሁባችሁም ይላል። በጣም ደስ ይላል። እና የሚጠቅመንን ነገር እየተማርን ነው። ከዛ ንስሐ ወደ ህይወት ይመራል። ሐዋርያ ሥራ 11 ቁጥር 18 11:18 ይህን በሰሙ ጊዜ ዝም አሉና፣ እንኪያስ እግዚአብሔር ለአሕዛብ ደግሞ ለህይወት የሚሆን ንስሐ ሰጣቸው እያሉ እግዚአብሔርን አከበሩ። ለአሕዛብ አይጸድቁም ብለው ሲያስቡ የነበሩ ለአሕዛብም ወንጌሉ ሲሰበክና እዛ በኋላ ስለ እስጢፋኖስ ይናገራልና ሲለወጡ ሲያዩ እንግዲህ እግዚአብሔር በጌታችን በኢየሱስ ክርስቶስ ላመነ ለእኛ ደግሞ እንደሰጠን ያን ስጦታ ለእነርሱ ከሰጠ እግዚአብሔርን ለመከልከል እችል ዘንድ እኔ ማን ነበርኩ ካለ በኋላ ነው። ይህን በሰሙ ጊዜም ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለህይወት የሚሆን ንስሐ ሰጣቸው እያሉ እግዚአብሔርን አከበሩ ይላል። ይህ አሁን ለእነሱ ትልቅ መገለጥ ነበር። ለምን? እነሱን ሰው ሌላውን እንደ አሳማና እንደ እሬያ እንደ ውሻ ስለሚያዩ የንቀት መንፈስ ነበር። እና እሱም ሲመጣ ለእነሱ ብቻ የመጣ መስሏቸው ነው የሚያስቡት የነበር። እንግዲህ በሐዋርያ ሥራ ጊዜ ነው የሆነ ሆኖ እግዚአብሔር የመጣው ለሁላችን ነው። ንስሐ ወደ ህይወት ይመራል ይላል እና ከእግዚአብሔር ጋር ባለን ግንኙነት ለማደግ ወሳኝ ነው። ያለ ንስሐ በምንም ተአምር እሱን ማወቅ አንችልም፣ ወደ እሱ መቅረብ አንችልም። በመገዛት በንስሐ በጸጸት እና እግዚአብሔር እንዲገርዘን በመፍቀድ ሂደት ውስጥ ለእርሶ በጣም ፈታኝ የሆነው እርምጃ የትኛው ነው ይላል። በመገዛት መገዛት ነው ችግራችን።
ሄሎ።
አቤት።
ጥያቄ ስንናዘዝ፣ እንግዲህ ስንናዘዝ ኃጢአታችን ከእግዚአብሔር ጋር እና በእኛ እና በእግዚአብሔር መካከል ብቻ ነው ወይ በህዝብ ፊት ነው? መናዘዝ ትክክል የሚሆነው?
ጥሩ ጥያቄ ነው። እሺ መልስ ከቤቱ
ሄሎ።
እሺ
የእግዚአብሔር ቃል ወንድም ቢበድልህ ሂድና ይቅርታ ጠይቀው ይላል። እና ንዛዜው እግዚአብሔርን ምንጊዜም እግዚአብሔርን እንጠይቃለን። እሱ የማያውቁ ነገር የለም። ከዛ ውጭ ደግሞ ንዛዜ ደግሞ የሚያስፈልገው ከሰዎች ጋር የበደልናቸው ሰዎች ካሉ ከነሱ ጋርም ሄደን ይቅርታ መጠየቅ እንዳለብን እንግዲህ የተረዳሁት እና እግዚአብሔርን ንዛዜ ይቅርታ መጠየቅ እግዚአብሔር ምንጊዜም ያያል። ወደ እሱ እንድንቀርብ እንድንጠይቅ እግዚአብሔርን ብቻ መጠየቁ ሰዎችን የበደልናቸውን ወይ የተቀየሙብን የመሰለን ቅራኔ ያደረባቸው የመሰለን እነሱንም ካልተገናኘን ለእግዚአብሔር ብቻ መናዘዝ ዋጋ የለውም። ከወንድምህ እግዚአብሔር አምላክ ወንድምህን የምታየውን ወንድምህን ይቅር ሳትል እንዴት ወደ እኔ ትመጣላችሁ ነው የሚለን እግዚአብሔር ቃል። እና ልመናችሁን ጩኸታችሁን አልሰማም ነው የሚለን። እና ከወንድሞቻችን ከእህቶቻችን ባለው በተቀየሙብን ባስቀየምናቸው ንዛዜ ጠይቀን ወደ እግዚአብሔርንም ስንጠይቅ እግዚአብሔር ይሰማናል ማለት ነው። በአባታችንም ጸሎት እኛም የበደሉንን ይቅር እንደምንል ብለን ነው የምንጸልየው። ግን ምን ያህል ይህን እውነት በትክክል እንደምንጸልየው እግዚአብሔር ይወቅ። በእውነት እግዚአብሔር ይቅርበን።
እሺ አመሰግናለሁ። ተጨማሪ
እኔ እንደሚመስል ነገር።
እሺ ፕሊዝ።
እሺ አመሰግናለሁ። አዎ ንዛዜ ስናደርግ በእርግጥ እህቴ እንዳለችው ሂደን ይቅርታ ስንጠይቅ ሌላ ነው። እንደዚህ በድያለሁ ይቅር በለኝ ብለን ከሰውየው ጋር ከተጣላ ነው ሰውየው ጋር መነጋገሩ ግልጽ ፍቅርን መሰረታል፣ እውነተኛ መናዘዝ ይሆናል። ግን ለእግዚአብሔር አንዳንድ ነገሮች ለሰው ማንናዘዘው ለእግዚአብሔር ሁሉም ቢያውቅም በእግዚአብሔር ተጸጽተን የምንናዘዘው አለ እና ሁኔታው የተለያየ የሚሆንበት ጊዜ አለ ብዬ ነው ማምን እንጂ ሁሉም በአደባባይ አሁን ለምሳሌ የሰረቀ ሰው አሁ ሰርቄያለሁ ብሎ ይናገራል። የተወሰነ ደግሞ ኃጢአት ደግሞ እግዚአብሔር ብቻ የሚያውቀው ከሆነ ለእግዚአብሔር ብቻ ነው የምንናዘዝ እንጂ ለሰው መናዘዙ ዋጋ አለው ብዬ አላምንም።
በጣም አመሰግናለሁ። ልክ ነው፣ እንደ ኃጢአቱ ይለያያል ነው።
ሄሎ።
እሺ
እኔ እንደሚመስለኝ ትክክል ነው እነሱ ያሉትም፣ ግን በህዝብ ፊት በጉባኤ ፊት የተሰራ ኃጢአት ከሆነ በጉባኤ ፊት ንስሐ መገባት አለበት። በግል ከሆነ ደግሞ ኃጢአቱ ከእግዚአብሔር ጋር የሚያልቅ ከሆነ የግል ነው። ወይም ደግሞ ከአንድ ሰው ብቻ ከሆነ ከአንድ ሰው ጋር ብቻ ከሆነ ችግሩ ከዛ ሰው ጋር መጨረስ ይቻላል እና እንደ በደሉ ነው። በጣም ንስሐ እንደምንገባበት ሁኔታ ነው።
በጣም ጥሩ፣ ልክ ነው። እኔም እስማማለሁ። ሁላችሁም የመለሳችሁት ተመሳሳይ ነው። በአደባባይ የምንናዘዘው አለ፣ በግል የምንናዘዘው አለ። በጓደኛ መሀል ሚስ አንደርስታንዲንግ ከሆነ ደግሞ ተነጋግሮ መጨረሱ ጥሩ ነው። ግን ቤተክርስቲያን የሚያፈርስ ነገር እንደ ምን ልበላችሁ፣ ያው ቤተክርስቲያኑ የማይደግፈውን ነገር እያደረግን ከሆነ ግን እና በአደባባይ የወጣ ነገር ግን በግል ጨርሸዋለሁ ብለን መድረክ ላይ ጉብ ብንል እሱ ትክክል አይደለም። ቤተክርስቲያኑንም ይቅርታ መጠየቅ አለብን፣ ህዝቡን መጠየቅ አለበት። እና እዛ ላይ ነው ልዩነቱ። አሁን እንግዲህ የዛሬው ትምህርት ትህትና የሚያስፈልገን ይቅርታ ለመጠየቅ መፍራት እንደሌለብን ግዴታችንም እንደሆነ ይያያዛል ይሄ ነገር። ምክንያቱም ኑዛዜውን በአደባባይ ባረገው ይንቁኛል፣ ምን አገባቸው በእኔ መንፈሳዊ ህይወት በምናም የሚባል ነገር ከመጣ ራሳችን ኩራት ከፍ አድርጎታል ማለት ነው። ለመናዘዝ ያልፈለግነው ክብራችን እንዳይቀንስ ነው። እሱ ላይ ነው መጠንቀቅ ያለብን። መናዘዝ ግዴታ ነው። በአደባባይ መናዘዝ ያለብን ጊዜ አለ። እሱን ደግሞ ምን አገባቸው የሚባል ነገር አይደለም። ምክንያቱም አንድ ቤተሰብ ነን፣ የአንድ ሰውነት ክፍል ነን እና ማያገባው የለም። በአደባባይ የወጣ ኃጢአት ከሆነ ይቅርታ የሚያስፈልገው። ዘንድሮ ኃጢአትን በስሙ መጥራት እንኳን የተፈራበት ዘመን ሆነ፣ የሚገርም ነው። እና መጠንቀቅ አለብን። ለመንፈሳዊ ሕይወታችን ጠንክ እየሆነን ነው። እሺ፣ ተጨማሪ እሺ፣ መልስ ተመልሰልሽ እህቴ።
አዎ፣ የተነካኩት ሁሉ ትክክል ነው። ዳዊት ያንን ክፉ ኃጢአት አድርጎ ነው 51 ላይ እግዚአብሔር አንተን ብቻ በደልኩ አለ፣ አንተን ብቻ በደልኩ አለ። ግን በደሉ በግልጽ የወጣ በደል ነበረ። ግን እግዚአብሔርንም ሆነ ሌሎች ወገኖችን እርስ በርሳችን በምንጎዳዳበት ሰዓት ያዝናል እግዚአብሔር እና መጀመሪያ እግዚአብሔርን በደልን ብለን ስንል ነው ከሌሎች ጋራም ሄደን በአደባባይም ቢሆን ሳናፍር ሳንፈራ ይቅርታ የምንጠይቅበትን ኃይል የሚሰጠን እሱ ነው። ካለዚያ በራሳችን በጥሬው እሺ አይለንም። ስጋችን ከባድ ነው እና በምናደርገው ጊዜ መጀመሪያ እግዚአብሔርን አንተን በደልን ብለን ስንነሳ ያ የተባለው አሁን የተባለው ሁሉ ለማድረግ ይቀለናል እና ምሕረትን መጀመሪያ ከእግዚአብሔር በግላችን መቅረብ አለብን። ያ ካልሆነ ኃይል አናገኝም የሚል ሀሳብ ነው ያለኝ። የተባለው ሁሉ እስማማለሁ።
ጌታ ይባርክሽ። በጣም ጥሩ ጥያቄ፣ ጥሩ መልስ ነው የሰጣችሁት። ሁላችሁም እግዚአብሔር ይባርካችሁ። እሺ፣ ሌላ ጥያቄ ከሌለ እንግዲህ አንድ ደቂቃ ነው የቀረው።
ትንሽ ያስፈልግ ነው በንሳ ላይ እና ብዙውን ጊዜ ሰዎች የሚሰናከሉበት ነገር አድርገን ከሆነ ማለት ነው እና ሰዎችን ጎቴን በኛ አደራረግ ብዙ ሰዎች የተጎዱበት ኢቨን አንዳንድ ጊዜ እኮ ያ እሱ የገባውን ቸርችም አልገባም፣ እሱ አይገባቸውንም ቸርች አልገባም የሚሉ አሉ በቤተክርስቲያን ዙሪያ። እና ሰው በእኛ ምክንያት ወይ ደግሞ በአንድ ሰው ምክንያት ተሰናክሎ ከሆነ ያንን ሊፈውስ የሚችለው በጉባኤ ፊት ወይ ደግሞ በቸርች ላይ ተጸልዮ ያን ከልቡ ሄዶ ንስሐ ሲገባ የብዙ ነፍሳት መዳኛ ምክንያት ይሆናል። ለብዙ ነፍሳትም ደግሞ ትልቅ ምሳሌ ጥሎ ያልፋል ማለት ነው አንድ ሰው እና ስለዚህ የተለያየ አይነት ቢሆንም በግልና በብዙ ሰዎች መካከል የተደረገ ነገር በጉባኤ ወይ ደግሞ በቤተ ክርስቲያን ውስጥ ሆኖ ያ ሰው ንስሐ ሲገባ ብዙ የብዙ ሰዎች ነፍሳት መዳኛ ምክንያት ይሆናል ማለት ነው። ስለዚህ እግዚአብሔር ይባርካቸው።
ምን አሜን። በጣም ልክ ነው። ትምህርት ምድል ይሰጣል። ሂሚሊቲን ትህትናን ያስተምራል። ደስ ይላል። ጌታ ይባርካቸው ስላሳተፋቸው በጣም በመዝሙርም በፕሮግራም መምራትም በሁሉም ደረጃ የተሳተፋችሁትን በጣም አመሰግናለሁ። መጽሐፍ ቅዱስን በማንበብ ጥቅስ በማንበብ የተረዳችሁኝን ሀሳብ የሰጣችሁን ጥያቄ የሰጣችሁን ጌታ ይባርካችሁ። ደህና ደሩ። ወዳቸዋለሁ።
አሜን። አንተንም እግዚአብሔር ይባርክ። ጌታ ጸጋውን ያብዛል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ደግሞ ዛሬ በተለየ መንገድ ለያነ ብዙዎቻችን ችግር ለሆነብን ይቅር ማለት እና ይቅርታ መጠየቅ እግዚአብሔር እንዲረዳን በዛም ደግሞ በተማርነው መኖር እንድንችል ሁላችንንም እግዚአብሔር ይርዳን። ጌታ ይባረክ ለሁሉም ነገር። እሺ፣ ሁላችንም እንኳን ወደዚህ ወደ ሻሎም የቴሌኮንፈረንስ ፕሮግራም በደህና መጣችሁ እያልኩኝ ወደ ሁለተኛው ክፍል ስንሸጋገር ዛሬ የተቀደው ቁጥር 7306 ነው። ዛሬ በቃል የምታገለግለን እህታችን ፍሬ ህይወት ናት። እዛ በፊት ግን የመዝሙር አገልግሎት አለን። እህታችን የዛ በመዝሙር ታገለግለናለች። የዛብ ዛሬ አልገባችም፣ እያየኋት አይደለም። ፈቃደኛ ሰው ሲስተር ለምለም ቀድም ስልክሽን ከፍተሽ ነበር ለዘምሪልን ነበር አለሽ
ወንዴ ዘምራለሁ
ስል ቆይ ስትል ቆይ ከፍታት ሲስተር ለምለም
እሺ ዘምር
አዎ ዘምሪልን ተባረኪ
እሺ ከድሮ መዝሙር 207 ወደኛ ኢየሱስ ሲመጣ የሚለው ነው ወደኛ ኢየሱስ ሲመጣ ልጆቹ ሊጠራ የርሱን ቆጭ ከበረን ቆጭ ወዶቹ ለጆች እንደማለዳ ከዋክብት በሰማይ ሊበሩ ለዘላለም በደስታ ክሩን ሊዘምሩ ያድመናል ጻድቃንን ለመንግስቱ ብሩኮቹን ብፁዎቹን ውዶቹን ልጆች እንደ ማለዳ ከዋክብት በሰማይ ሊበሩ ለዘላለም በደስታ ክብሩን ሊዘምሩ ታናሽ ልጆች የታን የሚወዱ ብፁዓን ቅዱሳን ናቸው ውዶቹ ልጆች እንደ ማለዳ ከዋክብት በሰማይ ሊበሩ ለዘላለም በደስታ ክብሩን ሊዘምሩ ተባረኩ
አሜን እግዚአብሔር ይባርክሽ ትንሽ ሰንበት ብለሽ ነበር ከመዝሙር ማገልገል ደግሞ ተመልሰሽ ለአገልግሎት ስለመጣሽ እግዚአብሔር የተመሰገነ ይሁን
አሜን ተባረኪ
አሜን ወንድም ጋሻው መጨረሻ እንግዲህ የዛብ ካልገባች አንተ ታገለግለናለህ ተባረኩላችሁም አሁን ወደ ቃሉ አገልግሎት እንሄዳለን እዚህ ፍሬህወት እንኳን ደህና መጣሽ መስመሩን ላንቺ ለቃለሁ ተባረኪ የታበሙላት ይገናኛል
አሜን አሜን እግዚአብሔር ይስጥልኝ እንደምን ሰነበታችሁ ወገኖቼ እግዚአብሔርን እጅግ አድርጌ አመሰግናለሁ በእንደዚህ አይነት ሁኔታ ደግሞ ዳግም እንድንገናኝ እግዚአብሔር እድል ስለሰጠን ይቅርታን ስለተማርን ደግሞ ምናልባት ይቅርታን ያልተለማመደ ሰው ካለ ሰማይን ስለማያይ ይቅርታን ልንለማመድ ይገባናል ዛሬ ይሄ ነው ማስጠንቀቂያው ምክንያቱም ይቅር ያላለ ሰማይ አይገባም ይሄንን መልስ መስጠት ራሱ በቂ ነው ለመፍረድ ሳይሆን የእግዚአብሔር ባህሪ ይቅር ማለት ነው በጣም የእግዚአብሔርን ባህሪ ሁሉ ጊዜ አድንቄ እናገራለሁኝ እግዚአብሔር ይቅር ሲል አያስታውሰውም የሚገርም ባህሪ ነው እኔ ግን ለምሳሌ ለህቴ ለምለም በድያት ከሆነ እኔን ስታይ ትዝ ይላታል ወይ ደግሞ እኔ ህቴ ለምለም ከበደለችኝ እሷን ሳያት ትዝ ይለኛል እግዚአብሔር ግን አያስታውስም ደስ አይልም የእግዚአብሔር ባህሪ በጣም እኛን ሲያይ ንስሐ ለገባ ሰው ንስሐ የገባውን ሰው ሲያይ ምንም ነገር የሚያስታውሰው ነገር የለውም ምክንያቱም እግዚአብሔር ይቅር ባይ ስለሆነ ይቅር ሲል ደግሞ ይረሳል ክብር ለኢየሱስ ይሁን እግዚአብሔር የሰጠኝን መንፈስ ቅዱስ ያቀበለኝን ቃል ወደ እናንተ ይዤ ከመምጣቴ በፊት እንጸልይ ይቅር ባይ የሆን በምህረት የተሞላ የምትወደን የምታስብልን ሁሉ ጊዜ ደግሞ በእግሮች ስር ቁጭ ስንል የምትነግረን ነገር የማታጣ የሰማይ አባት እግዚአብሔር ሆይ በዚህ ሰዓት እኔና ወገኖቼ ልትገናኘን ስለመጣት እናመሰግናለን ኃጢአተኞች ነን በደለኞች ነን ይቅር በለን ምህረት ይብዛልን ደግመን እንዳንበድል እርዳን ምናልባት ደግሞ በዚህ መካከል ይቅር ባለማለት የተቸገረች ነፍስ ብትኖር ጌታ ሆይ እንድትገናኛ ስለምናለሁ እኔንም ኃጢአተኛዋን ባሪያህን ጌታ አምላኬ ሆይ በደምህ ሸፍነ ከኔ የሆነው ሳይሆን መንፈስ ቅዱስ ካንተ የሆነው ብቻ ለኔና ለወገኖቼ የሚጠግነውን የሚያጣናውን የሚለውጠውን የሚያስተምረውን በእምነት የሚያቆመውን ቃልህን ስጠን። መንፈስ ቅዱስ በመካከላችን ተመላለስ። ምንም ነገር እንዳይጎለን ሙሉ አድርገን። በዙሪያችን የእሳት ቅጥር ሁንልን። እኛና በእኛ የተጠሩ ቤተሰቦቻችንን ባርክልን። በቤት ስንመላለስ እንዳናሳዝን፣ አረም ሆነን እንዳንጠፋ ጌታ ሆይ የተለወጥን እንድንሆን እርዳን። በክርስቶስ ኢየሱስ ስም አሜን። እግዚአብሔር አምላካችን ምሕረት የተሞላ አምላክ በእውነት እሱን እያገለገልን እንድንኖር ይፈልጋል። ዛሬ በጣም ደስ ያለኝ ሁላችሁም የዘመራችሁት መዝሙር በቃ ውስጤ ገብቷል በእውነት እላችኋለሁ። እና እባካችሁ መዝሙር መዘመር አትተው። በቃ እኔ አንዳንድ ጊዜ ልዘምርልና ድምጼ በቃ ፈራና ተዋለሁ። ለካስ ይቻላል። እና ከዚህ በኋላም በምገባበት ጊዜ አንድ መዝሙር ለመዘመር ፈቃደኛ ሆናለሁኝ፣ ተዘጋጅቼ እመጣለሁ። በጣም ልቤ ተነክቷል፣ እውነት ነው የምነግራችሁ። ምክንያቱም እግዚአብሔር የሁላችንንም መስዋዕት ይቀበላል፣ በተለይ ደግሞ በንስሐ ለመጣው ኃጢአተኛ። ዛሬ የምናየው የመጽሐፍ ቅዱሳችን ክፍል በመሳፍንት ምዕራፍ 13 ላይ ያለውን ክፍል ሲሆን ከዛ በፊት ግን እግዚአብሔር በኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን ቃል ለማንበብ እወዳለሁ። ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ማን እንደሆነ ብጠይቃችሁ ታውቃላችሁ? ይሄ የተጻፈው ለማን ነው ብል የማይመልስ ሰው የለም። እግዚአብሔር ይሄ ሕፃን ምን አይነት ሕፃን ነው? አለቅነትንም በጫንቃው ላይ ይሆንና ከዛ ደግሞ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይህ የሚወለደው ሕፃን ዛሬ ደግሞ እኔና እናንተ አሁን መንፈስ ቅዱስ የሰጠኝን ይሄን ሕፃን ደግሞ ይዤ የምመጣው ከዚህኛው ሕፃን ጋር አሁን ካነበብኩት በኢሳይያስ ምዕራፍ 9 ቁጥር 6 ላይ ካለው ሕፃን ጋር የሚሄድ ነው ወይስ የማይሄድ ነው? እግዚአብሔር ደግሞ ለነዚህ ለሁለቱ ሕፃናቶች አሁን በመሳፍንት ምዕራፍ 13 ላይ ስላለው ሕፃን እና በዚህ በኢሳይያስ ምዕራፍ 9 ላይ ስላለው ሕፃን እግዚአብሔር ያለው ዓላማ አንድ አይነት ነው የተለየ ነው ምንድን ነው ብለን እንድናይ በምንሰማበት ጊዜ ራሳችንን እየጠየቅን የምናገኘው መልስ ስላለ ብዬ ነው ይህንን ያነሳሁት። የእስራኤሎች ኃጢአት እየበዛ ሄደ እና ለአርባ ዓመታት በፍልስጤም ባርነት ውስጥ ወደቁ። አይገርምም ወገኖች? በመዝሙር 78 ላይ የእስራኤል ህዝቦች እግዚአብሔርን ረሱ፣ እግዚአብሔርን አሙት ይላል አይደለም? ምን ከሆኑ በኋላ ከዛ ከግብፅ ባርነት ከዛ ሁሉ አመት መከራ በኋላ ወጥተው እኮ ነው ደግሞ ያሙት። እንደው እግዚአብሔር በበረሃ ምን አይነት ምግብ ነው ደግሞ የሚያበላን ብለው አይደለም? እንደው ምን እስቲ በዚህ በበረሃው ምንም በሌለበት ውስጥ አይደል እያሉ እየተገረሙበት የነበረው። አሁን ደግሞ እዚህ ጋር ደረሱና አገሪቷንም ወርሰው በሰላም መኖር ሲገባቸው እየፈሩት እያከበሩት እየታዘዙት መኖር ሲገባቸው ሁሉ ነገር በተሰጠበት ቦታ ላይ የፍልስጤማውያኖች ከነሱ በላይ ሆኖ መኖር ይሄ ሁሉ አመት እግዚአብሔር አሳልፎ እንዲሰጣቸው ያደረገ ብዙ ኃጢአት ሰሩ ማለት ነው። የሚገርመው ነገር ወገኖቼ በዚህ ሁሉ መካከል አማኞች አሉ። እነዚህ አማኞች ደግሞ መጸለያቸውን አላቋረጡም ነበር ይላል የትንቢት መጽሐፍ። ክብር ለኢየሱስ ይሁን። ትጸልያላችሁ? እንጸልያለን ወገኖቼ። ለአሁን ላለንበት አሁን እኮ የምቾት 40 አመት ውስጥ ነን ያለነው በመቾት ውስጥ ምን አይነት መቾት ምድራዊ ነገርን በመያዝ በማግበስበስ የኛ በማድረግ አንዳችንም በባርነት ውስጥ እንዳለን የተረዳን አይመስለኝም ምክንያቱም በባርነት ውስጥ ያለን ቢመስለን ኖሮ ስራው ይፋጠን ነበር አሁን ግን በቤተ ክርስቲያን ውስጥ ወይም ደግሞ በእንደዚህ አይነት የመገናኛ ሁኔታዎች በሙሉ ቃሉን እንሰማለን ጸልየን አሜን ብለን ወደምንሄድበት እንሄዳለን በዚህ ምድር ላይ የሚሆኑት ነገሮች በሙሉ የኛ ናቸው ያረግናቸው ነው ያለነው ስለዚህ በዚህ ሁሉ ውስጥ ደግሞ እግዚአብሔር እኔና እናንተን በምን አይነት መልኩ ነው ሊገናኘን እየፈለገ ያለው ባለፈው ከሁለት ሳምንት ወይም ሶስት ሳምንት በፊት የሆነ ሰው የትንቢት መጽሐፍ ላይ የሰንበት ትምህርታችንን ስናጠና ጠቅሶ ሲያነብ ጊዜ ስለሌለ ስላለች ጊዜ ስለሌለ በፍጥነት እያንዳንዱን የመጽሐፍ ቅዱስ ክፍል ቃል በቃል የማንበቢያ ጊዜያችን ስለረፈደብን ለሰዎች ይሄንን ነው ያነበቡ ሰዎች ወይም ደግሞ ቃሉን በደንብ የተረዱ ሰዎች እያስተማሩ ሰዎችን በፍጥነት እያስጠመቁ ወይም ወደ ጌታ እንዲመለሱ እያደረጉ መስራት ወይም መቀጠል እንዳለባቸው የሚል በጥቅል ሐሳቡ ነው የተናገርኩት እንጂ ቃል በቃል ባነበው ደስ ይለኝ ነበር ከሁለት ዓመት በፊት ነው ይሄንን ቃል ያነበበው ያሰው ጊዜ የለንም የእስራኤል ህዝቦችን በዛ ሰዓት በ40 አመቱ የግዝቦት ጊዜ ውስጥ በነበሩ በፍልስጤም በወደቁበት በመሳፍንት ጊዜ በመካከላቸው አማኞች ይጸልዩ ነበር ከሰማይ የሚመጣ ምንም መልስ አልነበረ ጸጥ ብሎ ነበር ሰማይ ምክንያቱም በኃጢያታቸው ምድርን ከምድር ጋራ ተመሳስለው በመቆየታቸው ምክንያት ከዛው ውስጥ ክርስቲያኖች ብቻ ናቸው እየጸለዩ ያሉት ስለዚህ ጠላቶቻቸው እየበረቱባቸው መጡ በዚህ ሁሉ ውስጥ እግዚአብሔር ህዝቡን ለመርዳት ተዘጋጀ ለዚህም እግዚአብሔር የእስራኤላውያንን ጠላቶች ያንበረክክ ዘንድ ህፃን ተወለደ ያ ህፃን ማን ነው ወገኖቼ መቼም ታውቁታላችሁ ከዳን ወገን የሆነው የማኑሄ ልጅ ማን ነበረ ሳምሶን ለናቷ ለሳምሶን እናት መልእክት መጣላት የመጣላት መልእክት ንዳል ነበራትም በመጀመሪያ አስተውሉ ምንም እቺ ሴት ልክ እንደ ሃና ልጅ የሌላት ሴት ነበረች እና ደግሞ እንደ ሃና ደግሞ ልጅ ስጠኝ ብላ አጸለየች ነገር ግን መልአኩ ንጹህ የሆነ በጸሎት ራሳቸውን ከኃጢአት የለየ ቤተሰብ ከዳን ወገን ከሆኑት እነ ማኑሄል ቤት እግዚአብሔር በተለየ ሁኔታ እየተጸለየ እየተመለከ እንዳለ የእግዚአብሔር መልአክ ስላየ እግዚአብሔር መልአኩን ልኮ ይህችን የማኑሄል ሚስት አናገራት ስለዚህ ልታደርግ የሚገባትን እንደዚህ ብሎ አዘዛት ተጠንቀቂ አላት የወይን ጠጅም ሆነ ሌላ የሚያሰክር መጠጥ እንዳትጠጪ እርኩስም ነገር አትብይ ይህንን በተመሳሳይ መልኩ ደግሞ ለልጅሽም ከማህፀን ጀምሮ እንዲሆንለት ምክንያቱም ይህ ልጅ በናዝራዊነቱ ለእግዚአብሔር የተለየ ስለሚሆን ከተወለደበት ጊዜ ጀምሮ ጸጉሩ እንዳይቆረጥ ብሎ ተናገራት ተጠንቀቂ ወላጆች ስንቶቻችንን በጸሎት ልጆቻችንን የወለድን ደግሞ እሺ ያም ባልተገለጠልን ደግሞ እግዚአብሔር ለምን ብሎ ማይከሰንም ምክንያቱም በደረስንበት በዛው ልክ ነው የምንመላለሰውና ከዛስ በኋላ ደግሞ ስንቶቻችንን ለልጆቻችን እየጸለይን ያለን ልጆቻችንን የለየን ምክንያቱም ቅድም ያ አለቃ ሊሆን የተወለደው ህፃን በኢሳያስ መጽሐፍ ላይ የተነገረው በምን አይነት መልኩ ነው እግዚአብሔር ከዚህ ህፃን ጋር እንዲለይ የተለየ ልጅ ያደረገው እቺ እናት ከመጀመሪያው ነገር ይሄንን ነገር ነግራ ልጇው ጥም ደግሞ በደም በትኩረት እየሰራችበት አታድገው ልጁ እስከመጨረሻው ድረስ በዚህ መልኩ እንዲሄድ እግዚአብሔር ፈልጓል። የእግዚአብሔርን ፍላጎት ነው ይሄንን የምናየው። ምክንያቱም ሳምሶን ከተወለደ በኋላ እንዲሆነ እንዲያልሆነ ሳይሆን እኔና እናንተን እግዚአብሔር ምን ሊመክረን ነው ዛሬ? በጣም በሚገርም ሁኔታ ቁጥር 8 ላይ ማኑሄም ይህንን ነገር እንደዚህ ብሎ መልአኩ በነገራት ጊዜ ባለቤቱ በፍጥነት ሄደችና ለማኑሄ ከነገረችው በኋላ ማኑሄ ቁጥር 8 ላይ ጌታ ሆይ የላከው የእግዚአብሔር ሰው እባክህን እንደገና ወደኛ ይምጣ፣ በደንብ ይንገረን፣ በደንብ እንዲገባን እንድናስተውል አንተ ከኛ የምትፈልግበትን የምትፈልገውን ነገር እንዳንስት ጌታ እንደዚህ ይምከረን ወገኖች፣ እንደን ማኑሄ ያድርገን እንዳንስት፣ እንደገና ወደኛ ይምጣ፣ ለሚወለደው ልጅ ምን እንድናደርግ ያስገነዝባል ብሎ ወደ እግዚአብሔር ለመነ። ጌታ ሆይ እንደገና መልአኩን ላክልኝ፣ እንደገና ተናገረኝ፣ እንደገና ወደ አንተ መልሰኝ። እንደዚህ እንድንል እግዚአብሔር ይፈልጋል። ይህንን ነው እግዚአብሔር እኔና እናንተን የሚያዘን። መልአኩ እንደገና መጣ። እግዚአብሔር የምንፈልገውን ነገር ስንጠይቅ እግዚአብሔር አይከለክለንም። እግዚአብሔር የእኔና የእናንተ አምላክ እኔና እናንተ በተሻለ መንገድ እንድንሄድ እኔና እናንተ እሱን ደስ እንድናሰኝ እግዚአብሔርን በቃ እንደዚህ አድርግልኝ አንተን እንድሰማ በመንገድ እንዲሄድ ብለን ተጠየቅነው አይቀርም። እግዚአብሔር ይመጣል፣ ወደ ቤታችን ሊገናኘን ይፈልጋል። እኔን የቀየረኝ አንድ መጽሐፍ አለ፣ ዲታው የዋሻው ሰው የሚለው መጽሐፍ ማለት ነው። እሱን መጽሐፍ ካነበብኩ በኋላ እኔ በቃ ማስበው ምኖረው እኔ ማንነቴ ተቀየረ። ምክንያቱም ይህ ሰው እንዴት አድርጎ እንደተቀየረ ህይወቱ እንዴት እንደተሰራ ታስታውሳላችሁ። እና በጣም የሚገርመኝ ቦታ እዛ ዋሻ ውስጥ እየኖረ መጽሐፍ ቅዱሱን እያነበበ ወደ ቤተ ክርስቲያኖች ይመጣ ነበረ። የትኛው ነው ቅዳሜን የሚያመልኩ ቤተ ክርስቲያኖች መሆናቸውን ይገነዝ ያውቃል። ነገር ግን ያ ሰው በቅዳሜ የሚያመልኩትና ሰንበት ቅዳሜ እንደሆነ የሚያምኑት ጋራ ሲሄድ በመጀመሪያ የሄደበት ቤተ ክርስቲያን ሁሉም ጽዱ፣ ንጹህ፣ በጣም ዘናጭ ስለሆኑ ተጠየፉት። ድጋሜ እዛ ቤተ ክርስቲያን ውስጥ አልሄድኩኝም ይላል እዛ መጽሐፍ ላይ። ከእንደገና ያ ሰው በሌላ ጊዜ አሁንም ውስጡ ስለተቸገረ እነዛን ሰዎች ሄዶ መገናኘት ቅዳሜን የሚጠብቁ በቅዳሜ ቀን የሚያመልኩትን ሰዎች መገናኘት ስለፈለገ ድጋሜ ሌላ ቸርች ሲሄድ ግን ተቀበሉት። መጨረሻውን ከመጽሐፉ አንብቡ ያላነበባችሁ ካላችሁ። ህይወቴ በእውነት እላችኋለሁ የተለወጠ ያን ጊዜ ነው። እኔ አገር ቤት በነበርኩበት ቤተ ክርስቲያን በር ላይ ቆሜ ከገጠር ከከተማ ከሀገር ውስጥ ከሀገር ውጭ የሚመጣ ሰው በሙሉ እኔ ቤት ሳይገባ በድንገት ዘመድ ኖሮት ወይ ደግሞ በድንገት ተላልፈን ካልሆነ ቆሜ ሰው ቤት ይዤ መሄድ ጀመርኩኝ። ያ መጽሐፍ ለወጠኝ ወገኖች። ዛሬም አልፈራም እንግዶችን ወደ ቤት ይዤ መሄድ። በዚህ ሀገር ምንም የሚያስፈራኝ አልጨነቅም። በቃ የሚፈልግ ሰው ወደ ቤቴ ለምሳ ይዤ እሄዳለሁ ከሰንበት በኋላ። ምክንያቱም ህይወታችን የሚለውጥ ነገር የሆነ ነገር ሊኖር ይገባል። ዛሬም የሳምሶን አባት ማኑሄ ምን አደረገ? እግዚአብሔር መልአኩን በድጋሜ ልኮ አንተ በምትፈልገው መንገድ እንዲሄድ እንደገና ይምከረኛል። ክብር ለኢየሱስ ይሁን። ዳግመኛ ተናገራቸው። እግዚአብሔር እኔና እናንተ እንድንሰለጥንለት ይፈልጋል። ስራው እንዲሰራ ይፈልጋል። በእኔና በእናንተ ደግሞ መጨረስ የፈለገውን ስራ ደግሞ ሊጨርስ ከኛ ጋር ነው። ክብር ለኢየሱስ ይሁን። ስለዚህ ይህ ሰው በደንብ ከነገራቸው በኋላ ሌላ ምንም ነገር እንዳትበላ ያዘዝኳትንም ሁሉ ታድርግ አለ። ከቁጥር 10 እስከ 14 ባለው ውስጥ ላይ ነው። እግዚአብሔር ተስፋ በተደረገው ልጅ በኩል የሚፈጽመው ጠቃሚ የሆነ ሥራ አለው። ምክንያቱም ቅድም እንዳነበብነው ጥቅስ ዛሬ ላይ ወይንም ደግሞ ሳምሶን እስራኤልን ከኃጢአት ሊያወጣ ከባርነት ነፃ ሊያደርግ ሳምሶን ተወለደ። ክርስቶስ ደግሞ እኔና እናንተን ከዚህ በኋላ ማንም ሕፃን አይወለድልንም ካለ ክርስቶስ። ስለዚህ በዛን ዘመን በዓይናቸው እያዩ በተግባር እየተመለከቱና እየሆነላቸው የመጡት እስራኤላውያኖች፣ በብዙ ነገር ውስጥ ነፃ እየወጡ የመጡት እስራኤላውያኖች እውነተኛው ክርስቶስ በመጣ ደግሞ ዛሬ ለእኔና ለእናንተ ምን አይነት ለውጥ እንደሚመጣ እያየንን ያለ ነው። ልብ እንበል ወገኖች። ስለዚህ ይህንን እቅድ ተፈጻሚ ለማድረግ የእናቱም ሆነ የልጁ ልማዶች በጥንቃቄ መገደብ አለበት። እናትየው ብዙ ነገሮችን መተው ወይም ደግሞ የለመደችው ነገር ካለ መተው ወይ ደግሞ በቤታቸው ውስጥ የተለመደ የሆነ የተለየ ነገር እግዚአብሔር ካዘዘ ውጪ ካለ መተው እንዳለባት ተናገረ። የልጁ በጎ ወይንም ክፉ እድል በእናትየው ልማድ ላይ የተመሰረተ ወይም የተወሰነ ነበር። እናትየው ያላት ልማድ የልጇን ናዝራዊ መሆን ሊሆንም ላይሆንም የሚለው እድል በእናትየው እጅ ነበር ማለት ነው። በመጀመሪያ ለልጇ ደህንነት ስትል ራሷን በመርህ ቁጥጥር ስር ማስገዛት፣ በእግዚአብሔር መርህ ወይንም ደግሞ ጌታ የሚለውን መስማትና በዛ ቁጥጥር ስር ማስገዛት አለባት የመጀመሪያ። ሁለተኛ ደግሞ መሻቷን መግዛት አለባት። በሶስተኛ ደግሞ ራሷን መካድ አለባት። እኔ ልጅ ስለተሰጠኝ ከሌላዋ ተሽዬ ወይ ደግሞ በቃ ብዙ ብዙ ነገሮችን መንፈሳዊ ያልሆኑ አስተሳሰቦችንና ድርጊቶችን ከማድረግ ራሷን በደንብ ማስወገድ ወይም ማራቅ አለባት። መሻቷን መግዛት፣ ምናልባት ይቺ ሴት ተወይን ይላል ከወይን ጋራ በተገናኘ ነገር በሆነ ነገር ውስጥ የምትጠጣ የምትበላው ምናምን ነገር ካለ ያንን ሙሉ ለሙሉ አቁማ፣ እንደው ምናልባት አሁን አሁን በስፖርት እንኳን ዓለም ስትሰሙ ክሬቭ ታደርጋላችሁ፣ ያንን የተዋችሁትን ምግብ ብሉ ብሉ ይላችኋል ምናምን ሲሉ ትሰማላችሁ በጤናው ዓለም። ያንን ሙሉ ለሙሉ ማቆም እንዳለባት እዚህ ጋር እንረዳለን። እነዚህ ሶስት ነገሮች በእግዚአብሔር መመሪያ ውስጥ ራሷን ማድረግ፣ መሻቷን መግዛት፣ ራሷን መካድ አለባት ይቺ ሴት። ምናልባት ደግሞ ጓደኞቿ እንትን አላማረሽም ብለው የሚያበሏት ነገር የሆነ ነገር እሷም አማረኝ ብላ የምትለውን ነገር ሙሉ ለሙሉ መራቅ ማቆም አለባት። ራሷን የመቆጣጠር ግዴታ በእናትየው ላይ የተጣለ ሲሆን እና ደግሞ በእግዚአብሔር በራሱ ትእዛዝ ነው ይሄ የተነገራት። እግዚአብሔር ይመስገን ወገኖቼ። ዛሬ ለልባችን እግዚአብሔር እንዴት ነው እየተናገረን ያለን? እንዴት ነው በመንፈስ ቅዱስ ነግሮን መጨረሻ አልሰማ ስንለው? የይሁዳን ታሪክ ትዝ ይላችኋል፣ በዘመናት ምኞት ላይ እግዚአብሔር እየተከታተለ ይነግረው ነበረ። በቃ መንፈስ ቅዱስ በደንብ ይሁዳን እየነገረው ማን ነው ደግሞ ክርስቶስን አሳልፎ የሰጠው? መንፈስ ቅዱስ እየነገረው በባለቤቱ ሁሉ እየላከበት
ይሁዳ
ክርስቶስን እኔ ከደሙ ነፃ ነኝ ብሎ አሳልፎ የሰጠው እና ያ መሪ
ጲላጦስ
አመሰግናለሁ፣ እግዚአብሔር ይስጥልኝ። ጲላጦስን ምን እያደረገው ነበረ? እየነገረው ነበር። መንፈስ ቅዱስ በባለቤቱ በኩል መልእክት መጥቶለት ነበረ። በደንብ ባጠገቡ የሚሰማው ነገር ነበረ። ይሁዳም እንዲሁ፣ ምክንያቱም ያይ ነበረ ክርስቶስ ምንጹ እንደሆነ። ምክንያቱም የወሰነው ውሳኔ የይሁዳ የመጨረሻው ውሳኔ ያሳይ ነበር። ስለዚህ በዚህ ውስጥ እግዚአብሔር በእያንዳንዱ በኔና በእናንተ ውስጥ የሚሆነው ነገር የእግዚአብሔር ትዛዝ እንዲመጣ በመጀመሪያ ልክ ማኑሄ እንደጠየቀው እግዚአብሔርን ተጠግተን በጸሎት ከእግዚአብሔር ጋራ ምንድነው ከኔ የምትፈልገው አንተ የምትለኝ እንድሰማ ደግሞ ልቤን ከፈትልኝ ልንል ይጠበቅብናል። ስለዚህ ይህ ደግሞ ኃላፊነት እናትየው ብቻ ሳትሆን አባትየውም ይመለከተዋል። ምክንያቱም ዛሬ ወላጆች አካላዊና አይምሯዊ ባህሪያቸውን ተፈጥሯዊና መሻታቸውን ይሄ በተፈጥሮ የውስጣቸውን መሻት ለልጆቻቸው ስለሚያስተላልፉ ስለዚህ እናትና አባት የዚህ ኃላፊነት አለባቸው ማለት ነው። ስለዚህ ወላጆች ደግሞ ራሳቸውን ባለመቆጣጠር ምክንያት ልጆች አካላዊ ጥንካሬያቸው አእምሮአዊና የሞራል ኃይላቸው እንዳይኖር ወይም ደግሞ እንዲጠፋ ያደርጋል። በጣም ነው የሚያስፈራው። አንዲት የዚህ ሀገር ሴት አብራኝ የምትሰራለችና ትልቅ ሴት ናት። ወደ 50 ዓመት ገደማ ይሆናታልና ታጨሳለች። አንድ ጊዜ በአጋጣሚ ለተወሰነ ጊዜ የሆነ ሰው ማጨስሽን አቁሚና እስቲ ጤንነትሽን፣ ልቧን አለባት፣ ልብ ድካም አለባት፣ የደም ግፊት አለባት ምናምን እና ደግሞ ሰውነቷ በሙሉ ይሄ በቃ ንቅሳት ብቻ ናትና ንቅሳቶቿ ራሱ ምክንያት ደስ የማይሉ ምክንያቶች አሉበት። ከዛ አንድ ጊዜ ምን አለች፣ እኔ እኮ ገና አይምሮዬ የተነካ ሆኜ ነው የተወለድኩት እና አራት ልጆች ወልዳለች። አራቱም ልጆቿ አይምሯቸው የተነካ ነው፣ ልጆቿም አይፈልጓትም። እነዚህ የህፃናት ማሳደጊያ ውስጥ ይሄ አሁን ላይ ያሉት እነዚህ ወስደው የሚያሳድጓቸው ልጆች ናቸው። በቃ ከልክ ስወልዳቸው ማሳደግ ስለማልችል ይወስዷቸዋል አለች ወደ ማሳደጊያው። ልጆቹም ደግሞ አሁን አይፈልጓትም እና አራቱም ልጆቿ አይምሯቸው በትክክል የማያስብ ልጆች ነው ያሉኝ አለች። በጣም አዘንኩ። ሁሌ ታሳዝነኛለች፣ በእውነት እላችኋለሁ። ሁልጊዜ ጠዋት ሳገኛት ስትመጣ፣ ወደ ስራ ልትገባ ስትመጣ እንቅልፍ አልተኛውም፣ ማታ ሳልተኛ ነው ያደርኩት፣ ምን ነው ራስሽን አጥፊ ይለኛል ትላለች። በጣም አዝናለሁ። ልክ የእሷ አርብ የሆናት የእሷ አርብ ቀኗ እንግዲህ በሳምንቱ መካከል ቀን ምናምን ሊሆን ይችላል፣ የመጨረሻ ቀኗ ስራ እረፍት የምትወጣበት። ከዛ ልክ መጠጥ ይዤ እገባለሁ ቤት ያለች። ከዛ ልክ ደግሞ ነገ ስራ ነኝ ብላ እስከምትል ቀን ድረስ የሚበቃትን መጠጥ ይዛ ትገባለች ወደ ቤቷ እና በቀን አንዴ ነው የምበላው፣ መጠጥ እየጠጣው ነው ሙሉ አለች። አስቡት፣ ይሄ ነው በቃ። ለካ ይሄ መጽሐፍ ቅዱሳችን የተጻፈው መቼ ነው? ዛሬ የሆነውን በሪል በእውነተኛው ዓለም እኔና እናንተ እያነበብን የምናየው የምንሰማው ምንድን ነው? ከዚህ ወላጆች ለልጆቻችን ምናልባት እኛ ክርስቲያኖች ስለሆንን ይህንን ነገር ላይመለከተን ይችላል። አዎ፣ ግን የሚመለከቱን ነገሮች ብዙ አሉ። ምክንያቱም ባህሪያችንንም ልጆቻችን ይወስዳሉ። አይምሯቸው በመጠጥ በሚሲጋራ ምናምን የሞላ ወላጅ ስለወለዳቸው ብቻ ሳይሆን ብዙ መንፈሳውያን ሆነን ወይም ደግሞ የእግዚአብሔርን ትእዛዝ ሰምተን የምንወልዳቸው ልጆችና በተቃራኒው የሚወለዱ ልጆች ምን አይነት ልዩነት እንዳላቸው በደንብ እንድናይ ፈልጋለሁ። ስለዚህ በመጠጥ ውስጥ በሲጋራ ውስጥ ያሉ ወላጆች ለልጆቻቸው ይሄ ልጆቻቸው ፈጽሞ አይረኩም። ልክ እንደነሱ ሲጋራ የሚያጨሱ ሰዎች አሁንም አይደለም የሚፈልጉት። በእነሱ ውስጥ ያለ የተቃጠለ ደም፣ ያልተረጋጋ ስሜት ለልጆች ይተላለፋል። ልጆቻቸው ፈተናን የመቋቋም ችሎታ ከወላጆች ያነሰ ስለሆነ ከትውልድ ወደ ትውልድ እየተወረሰ ስለሚሄድ የወላጅ ኃላፊነት እዚህ ጋር በትልቁ ይጠየቅበታል። ወይም ደግሞ እግዚአብሔር ወላጆችን በእንደዚህ አይነት መልኩ ይጠይቃል። ወገኖቼ፣ ዛሬ እኔና እናንተ ለልጆቻችን የተረጋጋውን ማንነታችንን ነው ወይ የነገርናቸው? እኛስ ደግሞ የተረጋጋነን ወይ? እንደዚሁ ደግሞ በዚህ በሳሙኤል በተወለደበት ዘመን እግዚአብሔር መጥቶ ለወላጆቹ ሁለት ጊዜ መጥቶ ማስጠንቀቂያ እንደነገረ ያንን ለመስማት የእግዚአብሔርን ድምጽ ለመስማት የተዘጋጀን ነን ወይ? ግዴታ ልጅ በመውለድ ብቻ ሳይሆን በቤተ ክርስቲያኑ ስናገለግል አሁንም እዚህ ቦታ ላይ ደግሞ ስናገለግል እኔና እናንተ የምናስተላልፈው መልእክት ለሌሎች በየጊዜው ልክ ከቧንቧ ውሃ ከፍተን ውሃው በምንጸዳበት ቃውስ ብቻ ሞልቶ በሚቀመጥ ነው ወይስ ያ ውሃ ቤታችን እንደምናጸዳበት ወይም ደግሞ የምንመገበው ምግብ እንደምናጠብበትና እንደምናበስልበት እኛን ይለውጠናል ወይ? ያ ለውጥ በእኛ ውስጥ ካለ እግዚአብሔር ያንን ነው የሚፈልገው ደጋግሞ በእኔና በእናንተ ውስጥ እየመጣ ሊያስተምር ሊነግረን ይፈልጋል። ወገኖቼ የእኔና የእናንተ ኃላፊነት ልጆቻችን የእግዚአብሔርን ቃል መስማት የማይፈልጉ ልጆች እንዳይወለዱ ይረዳናል። እግዚአብሔርን መታዘዛችን የእግዚአብሔርን ቃል መስማት የማይፈልጉ ልጆች እንዳይወለዱ ይረዳናል። ሌላው ሁለተኛ የእግዚአብሔርን ቃል ወይም ደግሞ እግዚአብሔር የሚፈልገውን ህይወት እንዳይኖሩ አይናቸው እንዳይታወር እግዚአብሔር ምን ያደርጋል? አሁንም አይናቸውን እንዲገልጥ ያደርጋል። አይምሮቸው በትክክል እንዲያስብ የእግዚአብሔር ቃል ምን ይላል? በዚህ ምድር ላይ ያለው እኔና እናንተን የሚያታልለን ነገር ደግሞ ምን ይላል የሚለውን ነገር ልጆቻችን በደንብ እንዲያስተውሉ የእግዚአብሔር ቃል አሁንም ይነግረናል። እኔና እናንተ ይሄንን ነው ልጆቻችንም እኛም እንድንኖረው የሚፈልገው። እሱ ምን ይፈልጋል ከኛ? እንዴት እንድንኖርለት? መልካሙን ስራችሁን አይተው የሰማይ አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ የሚለውን እንዴት ነው እግዚአብሔር ከኛ የሚፈልገው? ትእዛዙን ስንሰማ ይህ ኃላፊነት ደግሞ ለሰማነው እንደሆነ ደግሞ እንዲገባን ያስፈልጋል። ስለዚህ ወላጆች ለሚወልዱት ልጅ ራሳቸውን መጠየቅ አለባቸው። ይህንን ጉዳይ በቀላሉ ማየት የለባቸው። በቤተ ክርስቲያን ውስጥ ልጆች አስተማሪ ከሆነ ስለ ልጆቻችን፣ ሰንበት ትምህርት አስተማሪ ከሆነ ስለ ሰንበት ትምህርታችን፣ ሰባኪያን ከሆነ ስለ ስብከታችን፣ ለምንናገረው ነገር ለምንኖረው ነገር እግዚአብሔር ጋራ ጥብቅ ግንኙነት ሊኖረን ያስፈልጋል ማለት ነው። አንዳንድ ጊዜ አንድ በጣም እኔ ላይ ብዙ የምቸገርበትን ነገር ልንገራችሁ። በቴሌቪዥን በጣም የሚገርም ጥሩ ማስታወቂያ ስለምንም አይነት ነገር ይሁን ለቤት ስለቤት ይሆናል፣ ስለ ሆቴል ሊሆን ይችላል፣ ስለ ሱቅ ሊሆን ይችላል።
አቋርጣት መሰል
ይቅርታ፣ በመሃል ስለቆብኝ ነው። ስለዚህ ማስታወቂያዎቹን የማመን ዝንባሌ አለብኝ። በቃ ሁሉ ጊዜ የምሳሳተው ነገር ማለት ነው። እነዛን ማስታወቂያዎች አምንና ወደዛ እኔ ከምፈልገው ሀሳብ ጋራ እነዛ ማስታወቂያዎች ከሆኑ ይሄድና እነዛን ማስታወቂያዎች እውነት መስለውኝ ሲሄድ የሚገርማችሁ ነገር ለካ ለማስታወቂያው ሲሉ ነው እነዛ ሰዎች እነዚህን ምንድነው ይሄ የድርጅቶቹን ስም አጉልተው የሚሰጡትን ነገሮች ወይም አገልግሎታቸውን አጉልተው የሚናገሩት እንጂ ሄዳችሁ በተግባር ስታዩ ምንም ማስታወቂያው ላይ ያያችሁትና የሚሰጠው አገልግሎት እኔ ያየኋቸው እስከዛሬ ድረስ ያየኋቸውን ነገር ነው የምነግራችሁ። በግማሽ አንድ አይነት አይደሉም። ምናልባት ማስታወቂያው ላይ እነዛ ድርጅቶች በቦታው ሊኖሩ ይችላሉ፣ ግን የሚሰጡት አገልግሎት ማስታወቂያው ላይ እንዳለ አይደለም። ይሄ ምድር ያለው ነገር ነው ወገኖቼ። ዛሬ እኔና እናንተ እንደ ማስታወቂያው ልንሆን አይገባም። እኔና እናንተ ተማስተዋቂው ልዩ መሆን አለበት መተው የሚያዩን በተግባር ያንን ህይወት ኖረን እንዲሆን ምኞቴ ነው ምክንያቱም እርሻውን ገበሬው ዘሩን ዘርተው ሲመለሱ አብሮን ክርዳድ በቀለና እንንቀለው ሄደው ሲሉ እናንተ መንቀል አይደለም ትራችሁ መዝራት ብቻ ነው ያ መንቀል መኮትኮት ማስተካከል የኔ ኃላፊነት ነው እናንተ ግን መዝራት ነው ብሎ ክርስቶስ የተናገረው ትዝ ይላችኋል አይደል ስለዚህ በቤተ ክርስቲያኑ የተለያየ ሰው ሊኖር ይችላል ግን ቅድም ሰንበት ትምህርቱ ላይ ስለተነሳም ሐሳብ በዚህ አጋጣሚ እነዛ ሰዎች ስለዛ ቤተ ክርስቲያኑ ስላሉ አልሄድም አልልም እነዛ ሰዎች ይቅር ማለት ስላቃታቸው ከነሱ ጋር አላመልክም አልልም እኔ የምጠየቅበትን ለማድረግ ሞክራለሁ እናንተም የምትጠየቅባችሁ እዚህ ሻሎም ላይ ምናልባት አንዳችን ላንዳችን ባንስማማት ምንም ማለት አይደለም እኔ የምኖረው እነዛ ሰዎች ስላነሱት ወይም ደግሞ ስለጎዱኝ ወይም እኔ ስለጎዳዋቸው ሳይሆን እግዚአብሔር መንፈስ ቅዱስ በቃ እኔ ነኝ ያንን ሰው የማስተካከል ኃላፊነት ስለዚህ እናንተ ምን አድርጉ ዘራችሁን ዝሩ መልካሙን ዘር ስለዚህ ወገኖቼ በቀላሉ አንየው ለዚህ ቤተሰብ ሁለት ጊዜ መልእክቱን ወይንም እግዚአብሔር የሚፈልገውን ቃል ይዞ የመጣው ይህ መመሪያ በእግዚአብሔር ዘንድ ምን ያህል ትኩረት እንደተሰጠው እንድናይ እግዚአብሔር ይፈልጋል ልጆቻችንን ወይም ደግሞ አገልግሎታችንን ልለው ፈልጋለሁ ዛሬ እኔና እናንተ ምናልባት በልጆችም እንድናየው እንዲሁም ደግሞ በአገልግሎትም እንድናየው አገልግሎታችንን ከማገልገላችን በፊት የምናገለግለው አገልግሎት በእግዚአብሔር ዘንድ የተሰጠውን ትኩረት እግዚአብሔር ምን ያክል ለዛ ጉዳይ አክብሮት እንዳለው ስራው እንዴት ማለቅ እንዳለበት እግዚአብሔር ደግሞ ለናዝራዊነታችንን እንዴት እንደሚፈልግ በተለየ ሁኔታ እንድናይ ጌታ ይፈልጋል ስለዚህ የእስራኤል ነጻ አውጪ ከሕፃንነቱ ጀምሮ መሻቱን የመግዛት ራስን የመካድና ራስን የመቆጣጠር ትምህርት መሰጠት ያለበት ገና ከሕፃንነት ጀምሮ እንደሆነ ስልጠና ያገኝ ዘንድ እግዚአብሔር ትእዛዙን አሰጠ ክብር ለኢየሱስ ይሁን ገና ከልጅነት ጀምሮ እግዚአብሔር ምን እንድንል ይፈልጋል እኔና እናንተ እንድንሰለጥን ይፈልጋል በዚህ ስልጠና ውስጥ እግዚአብሔር በብዙ ነገር ውስጥ ልናልፍ እንችላለን አዎ እግዚአብሔር የሚፈልገውን ነገር ከኔና ከናንተ ኃላፊነታችንን ተወተን የሚያየው ነገር ምን እንደሆነ እኔና እናንተ አይኖቻችንን ገልጠን ልናይ ይገባል እኔ ሁሉ ጊዜ እላለሁኝ ሰይጣን ሰማይን ያውቃል እኛ ሰማይን አናውቅም ሰማይ ምን ይመስላል ሰይጣን በደንብ ያውቃል የት ነበረ ደግሞ በከበረው ስፍራ ነበረ ዛሬ እኔና እናንተ ያንን የማናየው ነገር ምንም እንዳይመስለን እንዳንጓጓ ሰይጣን አድርጎናል ምክንያቱም አብረነው እንድንጠፋ እግዚአብሔር ደግሞ በእውነት እላችኋለሁ ከዛ እንድንነቃ ይፈልጋል ጥንቃቄ በተሞላበት ሁኔታ ህይወታችንን እንድንመራ ይፈልጋል በቀደም በሆነ ብዙ በውጣ ውረዶች ውስጥ አለፍኩኝና በቃ እንደዚህ ሆኜ ልጆቼም ደግሞ ስለደረሱ ለነሱ አወራቸዋለሁ በፊት እንኳን ልጆች ስለሆኑ ዝም ብል ነበር አሁን ግን በቃ እንደዚህ ሆኖ ምናምን ብዬ ነገርኳቸው ከዛ ዝም አሉኝ በለስ በሰዓቱ ከዛ በንጋታው እንደዚህ ለማገልገል የሆነ ቦታ አገልግሎት ነበረኝና እንደዚህ ቁጭ ብዬ እየጸለይኩኝ ትንሿ ልጄ መጣችና ማማ አለችኝ አንድ ነገር ልንገርሽ አለችኝ ምንድን ነው አልኳት ታውቂያለሽ እግዚአብሔር ዝም ያለሽ እንደዚህ ጸሎትሽን እኮ ያልመለሰበትን ምክንያት ልንገርሽ አለችኝ 18 ዓመቷ ነው ትንሿ። እግዚአብሔር የምንነግርለት ስለሱ የሚነገረውን ድንቅና ታምር ታሪኩን በደንብ ለማብዛት እኮ ስለፈለገ ነው ዝም ያለሽ እንጂ እግዚአብሔር እኮ ይረዳሻል ከዚህ ጋር ነው አለች። በእውነት እላቸዋለሁ እጅግ ደስ አለኝ፣ እጅግ በጣም አሜን አልኩኝ። በቃ እና በቃ ቁጭ ብዬ ሳስብ በጣም እኮ የሚገርመው ነገር በቃ ለእነሱ ትምህርት ቤት ነው የምተጋው፣ በቃ ሌላ ምንም እሳቤ የለኝም። በጣም እነሱን ለማስተማር ነው የምለፋው ያለሁት እና በዛ ውስጥ ነው ውጣ ውረዱ ሲያስጨንቀኝ ጊዜ ቁጭ ብላ መጣች እና አጠገቤ እንደዛ ስትለኝ በቃ እውነት ነው ለእግዚአብሔር የምንነግርለት ነገር እንዲበዛ፣ አዎ ክብር ለሱ እንዲሆን እግዚአብሔር ምን ያደርጋል? የምናልፍባቸው ነገሮች ያ የማይሆን የሚመስለን ያልተሳካ የሚመስለን ሊሆን ይችላል፣ ግን አይደለም። ክብሩ ሲበዛ ነው ወገኖች። አንድ ጥቅስ አንብቤ ጨርሳለሁኝ። በኢሳያስ ምዕራፍ 55 ቁጥር 6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ ይላል። በእውነት ዛሬ ወደ እግዚአብሔር ተመልሰን ድምፁን ልንሰማ እንደማኑሄ ደግመህ ደጋግመህ ንገረኝ እንድንል ለእግዚአብሔር ጆሯችንን ከሰጠን በእውነት ልጄ እንዳለችው የእግዚአብሔር ክብር ይበዛለታል። ስለሱ የምንናገረው ስለሱ የምናገለግለው ይበዛለታል እንጂ በፍጹም እኔና እናንተ እንድንጠፋ እኔና እናንተ እንዲጎልብን አይደለም ወገኖች። እግዚአብሔር የሚነገርለት ነገር እንዲበዛ ነው። ያ በሰማይ እኔና እናንተ የሚጠብቀን ትልቅ ስፍራ፣ የከበረ ስፍራ፣ አይን ያላየው ጆሮ ያልሰማው ሰይጣን የሚያውቀው እኔና እናንተ የማናውቀው ነገር ግን ያ የሚያውቀው ሰይጣን ደግሞ እንዳንደርስበት ሊከለክለን በሚመጣበት ጊዜ ነቅተንበት እንደዚህ በማኑሄ ዘመን የተለዩ ሰዎች ክርስቲያኖች የሚጸልዩ ሰዎች ሆነን እንድንገኝ እግዚአብሔር ይርዳን ወገኖቼ። እንጸልይ። ክብር የሚገባ ምስጋና የሚገባ ለእኔና ለወገኖቼ መንፈስ ቅዱስ እንድንዘጋጅ እንድንነቃ ዛሬ ልትነግረን በመካከላችን ተገኝተን ስለነገርከን እናመሰግናለን። ሳናቅ ቀርተን አይደለም፣ ሳንሰማ ቀርተን አይደለም፣ ነገር ግን ልታነቃቃን ስለመጣት ጌታ ሆይ በዚህ በመጨረሻ ዘመን እንዳንታለል ጌታ ሆይ እነሆ እንዳንጠፋብህ ዘወትር መንፈስ ቅዱስ በቃልህ አማካኝነት ልታነቃቃን እንደ ልማድህ መጥተህ ዛሬ ስለነገርከን ተመስገን። ጌታ ሆይ ስለ ሁሉም እናመሰግናለን። ጸሎታችንን ስለሰማ ስለምትመልስ አብረህን ልትሆን ደግሞ ከኛ ጋር ስላለ ተባረክ። በዚህ ስፍራ በፊትህ ያለነውን ሁላችንንም በቃልህ ስለባረከን እናመሰግናለን። አስለየን በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርካችሁ ወገኖች።
አሜን አሜን። እግዚአብሔር አንቺንም ይባርክ። ጌታ ጸጋውን ያብዛልሽ። ስለሁሉም ነገር እግዚአብሔር የተመሰገነ ይሁን። ዛሬም ደግሞ ጌታ ፈቃዱ ሆኖ በቃሉ ስላጽናናን ስላስተማረን እግዚአብሔር የተመሰገነ ይሁን። እሺ፣ ከዚህ ቀጥሎ ማስታወቂያ አለ ተብያለሁኝ። ለማስታወቂያው ጊዜ እንስጥና ሰው አንዳንዴ ቶሎ ስለሚወጣ ከዛ በኋላ ዝማሬ ተዘምሮ ምስጋናና የጸሎት አደራ ተቀያይረን ከዛ ወደ ጸሎት እንሄዳለን። ዶክተር ፍሳ
ማስታወቂያውን እንኳን ቅድም ነበር ያሰብኩት ከስብከቱ በፊት
አላየሁትም ነበር። ቴክስትህን
ይቅርታ። ዩዣሊ ከ ስብከት በፊት ሲደረስ ነበር። ኤንዌይ ያለው ሰው ቀላል አለ። መስታወቂያ መሰረት የሚያደርገው ስለ ኮንፈረንሱ ጉዳይ ነው። እንግዲህ የግድ ኤክስተንድ ማድረግ ሳለብን የተወሰነም ሰው ካልተገኘ በሚል የኮንፈረንሱን ሬጅስትሬሽን ቀን ኤክስተንድ አድርገናል። ምናልባት ሰሞኑን ሰምታችሁት ይሆናል። ሶ ምናልባት የሚቸግራችሁ ላይክ ሬጅስተር ለማድረግ ሜይ ቢ አንዳንድ ኢሹዎች የሚገጥማችሁ ከሆነ በማንኛውም ሰዓት አባላቶችን መደወል ትችላላችሁ። እኔ ያለውኝ ማዛ አለች፣ ዳንኤል አለሙ አለ እና አትሊስት የምታውቋቸው እነሱን በመደወል ምን ማድረግ እንደሚያስፈልግ መጠየቅ ትችላላችሁ። ከአሁን ጁን 15 ከዛ በላይ ኤክስተንድ ማድረግ አንችልም። ዋቴቨር ባለው ሰው ፕሮግራሙ እናካሄዳለን። ምክንያቱም ያለውን ሰው መንገር ስላለብን ማለት ነው። ይህን ያህል ሰው ይመጣል የሆነው ብለን ክፍያውንም መጨረስ ስላለብን ነው። እንትኑን ማሜቢ ስትመዘገቡ የመኝታ አይነት ሁለት አይነት ነበረ። አንደኛው ሙሉ ነው፣ ቶታሊ ሙሉ ነው። እንዲያውም እንዴት እንደምናደርግ አናውቅም፣ ግን ሙሉ ነው። ካምፓስ ሴንተር ሙሉ ነው። ስቲል ያለን ላምሰን ሆል የሚባለው ነው። ቆንጆ ቤት ነው። 41 ብር ከ20 ለሚያስከፍሉት በጣም ቆንጆ ሩም ነው። ሁለት ቤድ አለው። ለሁለትም ካሳ የሚያስብ ሰው ያንን መከራየት ይችላል። ምግብም እዛውን የተዘጋጀው እሱንም እዛው ማዘዝ ትችላላችሁ። ሜይ ቢ ማደም ማርፍበት አለኝ ጀስት ምግብ ብቻ ነው ካላችሁም፣ ማንኛውም የዚህ አባል ቅድም ያልኳችሁን ሰዎች ደውላችሁ ማናገር ትችላላችሁ። እንዴት ማድረግ እንደሚቻል እኛ እንነግራችኋለን። እንግዲህ እግዚአብሔር ረድቶ ነገሮች በብዙ ነገሮች የተሳካልን ነው። ሁሉም የሚቻለውን ሰው አኮሞዴት ለማድረግ ነው እየጣርን ያለ ነው። እንግዲህ ብዙ ሰው በዛም በዚህም የሚመጣ ሰው አለ። ከአንዳንድ ቦታ የሚመጡ ሰዎች እንደውም ኤክስፔክት ከምናደርገው በላይ ነው። ቢሆንም ግን እዚህ በተለይ ያላችሁ አባላት አብዛኞቻችሁ የተለያዩ ፕሮግራም አለባችሁ እሰማለሁ፣ ግን ለእግዚአብሔር ጊዜም ሰጥታችሁ ጥሩ የአንድነት ጊዜ እንዲኖረን ዳግም ጋብዛለሁ። ሊንኩን ካፈልጋችሁ ቻቱ ላይ አስቀምጫለሁ። ስልክ ቁጥር የኔን የሚፈልግ ሰው ማንኛውም ማግኘት ትችላላችሁ። መዓዛ አለች፣ ትዕግስት አለች፣ ትዕግስት ዳንኤል አለሙ አትሊስት የምታውቋቸውን ሰዎች ነው። ወንዴ ከካንሳስ የምታውቋቸውን ሰዎች ነው የነገርኳቸው። እነዚህን ሰዎች ከኮሚኒኬት ካደረጋችሁ ነገሮችን አጀስት ማነጅ እናደርጋለን ማለት ነው። ይሄንን ለመናገር ነው። እግዚአብሔር ይባርካቸው። አመሰግናለሁ።
አሜን። አንተንም እግዚአብሔር ይባርክ። እሺ፣ እዚህ ቀጥለን የዝማሬ ጊዜ ነው የሚኖረን። አሁን የዛ ባልገባችም ወንድማችን ጋሻው በመዝሙር አገልግለን ተባረክ።
አሜን። መዝሙር 106 አስታውቀኝ ቀራንዮ ነው የሚለው ነው። አስታውሰኝ ቀራንዮ ነው። መዝሙር 106 የሕይወቴ ገዥ ላንግስ ምስጋናህን ልስጥ እንዳረሳሽ አክሊልህን አስታውሰኝ ቀራንዮ እንዳረሳ ጌቴሴማኔን እንዳረሳ ጭንቀትህን እንዳረሳውም ፍቅርህን አስታውሰኝ ቀራንዮ አመልክተኝ መቃብርህን ያለቀስበትን መላእክትህ ነጭ ልብስ ለብሰው ሲጠብቁህ ቆመው እንዳረሳ ጌቴሴማኔን እንዳረሳ ጭንቀትህን እንደረሳውም ፍቅርህን አስታውሰኝ ቀራንዮ እንደ ማርያም በጭንቅ ጊዜ ስጦታ ላምጣልኝ ባዶ መቃብሩን አሳየኝ አስታውሰኝ ቀራንዮን እንዳረሳ ጌቴሴማኔን እንዳረሳ ጭንቀትህን እንዳረሳውም ፍቅርህን አስታውሰኝ ቀራንዮን ለመሸከም የኔን መስቀል ፈቃደኛ አርገኝ የሐዘን ጽዋን ልካፈል አንተን በመከተል እንዳረሳ ጌቴሴማኔን እንዳረሳ ጭንቀትህን እንዳረሳውም ፍቅርህን አስታውሰኝ ቀራንዮን እንዳረሳውም ፍቅርህን አስታውሰኝ ቀራንዮን ተባረኩ።
አሜን አሜን። እግዚአብሔር ይባርክ አንተንም የታጸጋውን ያዛለህ እግዚአብሔር አምላክ የተመሰገነ ይሁን። ታዚህ ዘማሬ ስለነበረን የበረከት ጊዜ እግዚአብሔር እናመሰግናለን። አሁን ደግሞ ምስጋና እና የጸሎት አደራ የምንቀያየርበት ጊዜ ነው። መስመሩን ለጉባኤው ለቃለሁ።
ሄሎ።
አቤት።
ክብር ምስጋና ለሱ ይሁን። እሱን ያላመሰገንን ማን እናመሰግናለን? ለኛ ውሸትና ንጋት ፈቃድ ሰጥቶን ብርሃኑን በጨለማ ጨለማውን በብርሃን እያዘዋወረ ቀን ወደ ቀን ሳምንት ወደ ሳምንት ወር ወደ ወር እያደረገ እድሜ ላይ እድሜ ይጨምርልናል። እናመሰግነዋለን። ምስጋና ለሱ ክብር ለሱ ይሁን። እኛ ያደረገልኝን ባወራው 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 አያልቅም። ከባድ አደርገዋለሁ። አመሰግነዋለሁ። አሁን ያለብኝ ችግር እሱ ጋር እኔ ጋር ተፋጥሮ አድሮ ጨለማ ለሌት አንግቶልኝ ለዚህ ብርሃን አድርሰን ከባድ አደርገዋለሁ። አመሰግነዋለሁ። ምስጋና ለሱ ክብር ለሱ። በእሱ ላይ አይነው ያለነ እሱን ያለመሰግን ማን እናመሰግናለን። ከፍ ከፍ እናደርገዋለን። እናመሰግነዋለን። አድርጎልኝ ያላደረገልኝ አመሰግነዋለሁ። ለጎደለብኝም ወደ እሱ ጮኋለሁ። ጩኸቴንም የሰማ ያደርግልኛል። እተማመንበታለሁ። አመስግኑልኝ። እንጠልይበታለን። ጠልዩልኝ። ተበረኩ። ብርኩ ነው። እናንተንና ይችን መስመር ዘማሮችንም መሮችንም አስተማሮችም ደከመን ታከተን ሳትሉ አምላካችሁን አክብራችሁ እኛን ባርካችሁ ይባርካችሁናል። እግዚአብሔር ይባርክ ይቀድሳችሁ። የገሌ ገሌ ብሎ ስም መጥራት አልችልም። ሁላችሁም የተባረካችሁ ናችሁ። ተባረኩ ብርኩ ነው። ጠጋውን ያብዛላችሁ እና ለታመሙን ጠሊ መከራ ለደረሰባቸው እንጠሊ ላረገዙ መገልገል ለታሰሩ ማስፈታት መከራ ለደረሰባቸው መጽናናት እንዲሰጠን እንጠሊ አገራችን በምን እንዳለ በችግር እንዳለ እንጠሊ እሱ ያልሰማሁም አይደለም ኃጢአታችን በስቶብስ ነው። እንግዲህ ኃጢአታችንን ከጠንቁ ባህር ብሎች ይማለደም እንደሎጃች ሀገር ሀገራችን ሀገራችን እንላለን። ሰማይ በዘረጋ መሬት በዘረጋ ነው የተዘራው መርዝ ዘር እንደ ቀጠል ደረገፈው ገጠር የለፈሰሰው ህዝቡ ይድረክልን። ጠጋውን ያብዛልን። በሜዳ ላይ ፈሰው ምን እንብላ ምን እንጠጣ ለሚሉት ምን እንልበስ ለሚሉት የቱርጡ ቀንጣው ዘመናው ሆነ ጀም በዝናቡ እንዲሰቃዩ ወገኖቻችን በስደት ላይ ሆነ እንጠልላቸው ለስደተኞች እንጠል እና ጠገመን አብዝቶ እንደ ተስፋ ቃሉ እንደ መረቱ እንደ ቸርነቱ አቶ ግርማ ኖረት አስቴር ወይዘሮ አበበች እናቀርባለን። እናመሰግነዋለን። ምስጋና ለሱ ክብር ለሱ። ድምጻቸው ሲጠፋ ይጨንቀናል። ደግሞ ብቅ ሲሉ ደስ ይለናል። የድሮ አርበኛ ሁሉንም አደርጋለሁ የሚሉ የታደሉ እናመሰግነዋለን። ምስጋና ለሱ ክብር ለሱ። ኧረ ረብስ ምስጋና ያንስበታል። እናንተም ተባረኩ። ባርኮ የቀድሳቸው ተባረከ ተቀደሰ ያውላችሁ። እስተ ቤተሰቦቻችሁ ባርኮ የቀድሳቸው ልጆቻችሁንም ባለቤቶቻችሁ ቤተሰቦቻችሁ ቤታችሁን ይባርክ ይቀድስ ተባረከ ተቀደሰ ያውላችሁ። ተባረኩ፣ ብርኩ፣ ደህና አደሩ።
አሜን አሜን። እግዚአብሔር ባርክ አንችንም። እሺ እንጸልያለን። እግዚአብሔር እርዳን። አሜን
አሜን። ይርዳን የመሆን ትናንትናን በቀደም የሰጠኋት የጦለት ሀገር አለኝ አትርሱኝ። አንዲት እህቴ በነፍስ ወጥር ሆና ታማ ሐኪም ቤት ገብታ አሁን ልሁን ኦፕሬሽን አድርገው ወጥተዋል ተብሏል። እንግዲህ እንዴት እንደምትሆን እንጃ። በጦለታችሁ አትርሱ። ገና ወጣች ታዲያ አበባ በችግር ለተፈተነቀችው ጠልዩልን። አትርሱን በተንበረከካችሁ ቁጥር አትርሱን። ተባረኩ። ታደል መኩሪያ ትባላል። ተባረኩ። ደህና አደሩ።
አሜን አሜን። እግዚአብሔር ይርዳት። እሺ እንጸልያለን። ሌላ ምስጋና
የጠርቀን ጥረቱ ያደርሳል። ተባረኩ። አትርሱን በጣም ተቸግራል። በጣም ተቸግራ ህዝቡን ተቸግሯል። ወገኑ እንደው እሱ ይድረስልን፣ እሱ እንዲደርስልን ጠልዩልን። ተባረኩ ብርኩ። እኛ እሱ ያድናታል ብለን በእሱ የተመከትነን እና እነሱም ደግሞ ተጨንቀው ተቸግረዋል። ችግራችን ይድረስልን። ተባረኩ ብርኩ። ደህና ደሩ።
አሜን። እሺ ሌላ ምስጋና።
እኔም እግዚአብሔርን አመሰግናለሁ። ክብር ምስጋና ለሱ ይሁን። ምረቱን፣ ቸርነቱን፣ ጸጋውን አብዝቶልን በሰላም በወጣንበት እንድንመለስ እሱ ኃይል፣ ጉልበት፣ ጤና ለሆነን አምላካችን ምስጋና ይድረሰው። ሰንበትን ከማዋየት ጀምሮ በዝማሬን በመንባትን በቃልን በጸሎት የምታገለግሉት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። እኛም በተማርነው ጸንተን መኖር እንድንችል እግዚአብሔር አምላክ ይርዳን። ምረቱን በእኛም በልጆቻችን በእናታችን ላደረገ ጌታ ምስጋና ይድረሰው። ክብር ሁሉ ለእርሱ ይሁን። ሁላችንም ጌታ አምላክ ይባርክ። ደህና አደሩ።
እግዚአብሔር ይባርክ አንችንም። ደህና ደሪ። እሺ ሌላ ሌላ
ሰማይ
ሰማለሽ።
እግዚአብሔር ይስጥልኝ። እግዚአብሔር በብዙ በረከቱ ስለባረከን በብዙ መንፈሳዊ በረከት በስጋውም ባስፈላግን በፈለግነው ነገር ሁሉ ሳያጎልብን ሁሉንም ሞልቶ ስለሰጠን ጸጋው ስለበዛልን ምሕረቱ ስለበዛልን እግዚአብሔር ስሙ ይባረክ። ለሰማነው ቅዱስ ቃሉን ተመስገን። እንድንኖርበት ደግሞ እንድናድግበት እንድንለወጥበት ደግሞ እግዚአብሔር ደግሞ ይርዳ፣ ኃይል ጉልበት ይሆነ። እሱ ከፍ ብለን አንዳንድ እርምጃ ወደ እሱ ለመቅረብ እንድንችል በየቀኑ እንዲረዳን ፈቃድ ይሁን። እናንተ የምታገለግሉን ደግሞ እግዚአብሔር አበርትቷችሁ ፈቃደኛ ልብ ስለሰጣችሁ ጊዜያችሁን በዚህ ስለምትጠቀሙ ጌታ በበረከት ሲጎብኛችሁ ጉዳችሁን ሁሉ ይባርክ። ልጆቻችሁን፣ ትዳራችሁን፣ ኑሯችሁን ሁሉ የመንፈስን በስጋ በመፈልጉት ነገር ሁሉ እግዚአብሔር እንደበቆ ፈቃዱ መልካሙ ያደርግላቸው በመውጣት በመግባታቸው ሁሉ። ይህንን ስብሰባ ደግሞ እግዚአብሔር በሰላም ደግሞ ተጀምሮ በሰላም አልቆ በብዙ በረከት የምንባረክ እንድንሆን ጌታ ይርዳን። ሰላም ደሩ።
አሜን አሜን። እግዚአብሔር ባርክሰንችንም እግዚአብሔር የተመሰገነ ይሁን። አሜን። የሁላችንም ጸሎት ነው። እሺ፣ ለምስጋና ካለ ቀጥሉ።
እኔም እግዚአብሔርን አመሰግናለሁ። ጋሻው ነኝ። ባለፈው በጸሎታቸው አስቡኝ ያልኳቸው ነገር ነበረ፣ የስራ ጉዳይ፣ የፍርድ ቤት ጉዳይ። ሁለቱም ተስተካክሎ እግዚአብሔር ረድቶኛል ማለት ነው እና የተመሰገነ ይሁን። በፍርድ ቤቱ ያው የይግባኝ ጥያቄ ነበር፣ ተሳክቷል። ይግባኝ ተብሏል። እንግዲህ ውጤቱን ደግሞ አብረን እንሰማለን። እግዚአብሔር እንደሚያስተካክለው አልጠራጠርም። የስራው ጉዳይ አሁን ከስራ ወጥቼ ወደዚህ ስመጣ ነው ደብዳቤ የተጻፈውና ለዛም እግዚአብሔር የተመሰገነ ይሁን። እዛው ድሮ በኮንትራት የገባሁበት ስራ ነው እና ቋሚ አድርገውኛል። ለዛም እግዚአብሔር ይስጥልኝ። በጸሎታቸው ያሰባችሁኝ ተባረኩ። አሁንም በጸሎታቸው አስቡኝ። ሁላችንም በጸሎት እንተሳሰብ። ደህና አደሩልኝ። እወዳችኋለሁ።
አሜን። እግዚአብሔር የተመሰገነ ይሁን። እንኳንም ደስ አለ። ጌታ ይመስገን። የፊትግትን እየመለሰ በምስጋና እንድንቀረው የሚረዳን አምላክ እግዚአብሔር የተመሰገነ ይሁን። ይህም እግዚአብሔርን እጅግ አድርጌ አመሰግነዋለሁ ስለ ቸርነቱ እና ስለ ጥበቃው፣ ሁልጊዜም ከኛ ጋር ስላለ፣ ልጆቻችንም ለሚያደርገው መልካም ነገር ሁሉ እግዚአብሔር የተመሰገነ ይሁን። ብዙ የጸሎት አደራዎች ሁሉ እየተመለሱልን ስለሆነ ለዛ ሁሉ እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ የመጡትን ምስጋናዎች፣ የጸሎት አደራዎች ብዙ የጸሎት አደራዎች አሉ። በዚህ መስመር የተሰጡን ለታመሙት ወገኖቻችን እንጸልያለን። ብዙ ወገኖች አሉ፣ በካንሰርም በተለያየ በሽታ የታመሙ እንጸልይላቸው። በሰርጀሪም ቀጠሮ ተሰጥቷቸው እየጠበቁ ላሉት እግዚአብሔር በዛን ጊዜ ደግሞ ተገኝቶ ፈውስን እንዲያመጣ ለእነሱም እንጸልያለን። በሀገራችን ኢትዮጵያ እንጸልያለን። እናታችን ብዙውን ተናግራለች። እንግዲህ እኔ መደጋገም አልፈልግም። በተለየ መንገድ ደግሞ በክርስትና ሕይወታችን እንድንበረታ አዲስ ሃይማኖትን የተቀበሉ በኢትዮጵያ ያሉት ፓስተሮች እንጸልይላቸው። የምንችልም በገንዘብ እንድንረዳ ትጠይቀናል። እሱም ሁሉ የጸሎት አደራ ምስጋናዎቻችን ሁሉ ይዘን በጌታ ፊት እንቀርባለን። ለዚህ መስመር ምንጸልይ፣ ለመሪዎቹ ምንጸልይ። እህታችን ሊዲያንም በጸሎታችን እናስባት። እህታችን ዘመናዊንም እንደዚሁ በጸሎታችን እናስባቸው። ምስጋናዎቻችን ይዘን በጌታ ፊት እንቀርባለን። አባዬ በጸሎት ተዘጋልናለች ፕሮግራሙ። ተባረክ አባዬ።
ሄሎ፣ ስማ።
አዎ፣ ትሰማያለሽ?
እሺ፣ ይስጥልኝ። በላይ በሰማይ በዙፋንህ ላይ ያለህ አባት እናመሰግንሃለን፣ እናከብርሃለን፣ እንበረከካለን፣ እንሰግድልሃለን። ጌታ ሆይ ለምታረግልን ሁሉ እናመሰግንሃለን። የማታሳፍረን ጸሎታችንን የምትሰማ የምታከብረን የምትወደን አምላክ ስለሆንክ እጅግ አድርጌ አመሰግንሃለሁኝ። አባታችን ሆይ እነሆ በፊት ቀርበናል እንማጸንህ። ሰሚ አምላክ ነህ አንተ። እውነተኛ እውነት ለእውነት ነህና ጌታ ሆይ ለማንም የማታዳላ አባት ነህ። እጅግ አድርገን እናመሰግንሃለን። የቀረበውን ሁሉ ሰምተሃል። እኔ ያንዳንዱን ስም ዘርዝሬ ጠርቼ ባላቀርብም ጌታዬና አምላኬ የተማጸኑሁን የጠየቁሁን የለመኑሁን የማትነሳ አባት ስለሆንክ እንድታዳምጥና እንድትፈጽምልን እንማጸንሃለን። ፍቃድ ይሁን ማሪዋንም የሰንበት ትምህርት አስተማረውንም ቃል የሚያስተማረችውን የዘመሩትን የጸለዩትን ጌታ ሆይ በሁሉ የተባበሩትን ልጆችህን እንድትባርክ እንድትቀድስ እንድታስስ እማጸንሃለሁ። አባቴና አምላኬ ለጋሻው ላረክለት ነገር አመሰግናለሁ። ክብር ምስጋና ለአንተ ይሁን። እንኳን ደስ አለህ። የሰማይ ንጉስ እያንዳንዳችን ጉዳይ አለን። ወደ አንተ የምንጮህበት የምንቀርብበት የምንማጸንበት ጌታ ሆይ ይሄን ሁሉ ደግሞ ልናደርግ አንተ በመሃል ስለቆምክልን ስላለህን መከታ ጋሻችን ስለሆንክ አልንታችን ስለሆንክ ምርኩሳችን አጥር ግንባችን መጠለያችን ስለሆንክ ጌታ ሆይ እናመሰግናለን። ክብር ለአንተ ይሁን፣ ሞገስ ለአንተ ያመሰግኑን ያመሰገኑትን ሁሉ ባርክ ቀድሳቸው። አባቴና አምላኬ አንተ የዘላለም አምላክ ነህ፣ አትሰለችንም። አባቴና አምላኬ የከበደን ሸክም ሁሉ አምጥተን በእግር ስር እናራግፋለን። ታቀልልናለህ፣ ታስወግድልናለህ። በችግራችን አንተ ትገባለህ፣ ያንተ ክንድ ይዘረጋል። ህመማችንን ጉዳያችንን ጌታ ሆይ የሚጎረብጠን የሚቆረቁረንን ሁሉ የምታስወግድልን ፈጣሪያችን ስላለህ እጅግ አድርገን እናመሰግንሃለን። ጌታ ሆይ የሚሰማ የለም፣ አንተ ነህ ያለህን። እኛም ምንገባ የምንወጣበት ያስቀመጥነው የለንም። ከላይ ወደ ታች የምትመለከተን የምታድነን በቅርብ የምናገኝ አንተን ብቻ ስለሆነ እናመሰግንሃለን። ጌታ ሆይ እናከብርሃለን። ተመስገን ተመስገን ተመስገን። የምንነግርህን ምንስ ሩሯችንን ሁሉ ስለምታዳምጥና ስለምትመልስ ስለምትፈጽምልን እጅግ አድርገን እናመሰግንሃለን። ስምህ ይባረክ። አንተን የማያውቁ አንተን የማይጠሩ ወዴት ይሁን የሚሄዱት? እግዚኦ ማረን ክርስቶስ። እኛስ በአንተ እንጽናናለን፣ ያለንን ሁሉ ሸህም እናራግፋለን። ጌታ ሆይ የከበደን ሸህም ሁሉ ቀሎን እንነሳለን በእግር ስር ስንደፋ። አባቴ ህዝብህን አስብ፣ የማያውቁህ እንዲያውቁህ፣ ያልቀመሱህ እንዲቀምሱ። ጌታ ሆይ አንተን ሳያውቁ ንስሐ ሳይገቡ እንዳይጠፉ እንዳይሞቱ አምላካችን ሆይ እንማጸንሃለን። የንስሐ ጊዜም ስለሰጠህን አባቴና አምላኬ ንስሐ እንዴት እንደምንገባ እንዴት እንደምንማጸን ምሕረት ቸርነት እንዴት እንደሚገኝ ተምረናል። በዛ መሰረት ጌታ ሆይ በመንፈስ ቅዱስ ረድተህን በፊት እንድንወጥቅ በየቀኑ ከአንተ ጋር የምንወያይበት የምንነጋገርበት ሰዓት ጊዜ እንዲኖረን እንድንወስን ብርታት፣ አቅም፣ ጉልበት እንድትሆነን በመንፈስ ቅዱስ እንድታጠነክረን እንማጸንሃለን። ጌታዬና አምባዬ በዚህ ሰዓት ሻላ ኮንፈረንስ ውስጥ የታመሙት ብዙ ናቸው። አባቴና አምላኬ አንተ ጎብኛቸው፣ ቃኛቸው፣ እያቸው፣ ድረስላቸው። በቤታቸው በሆስፒታል ያሉትን ሁሉ ጌታ የምሕረት እጅ ድረሳቸው። በተለይ የመንገድ አቶ ግርማን አባባ አስባቸው፣ አስበው አስበው ከን ጌታ እንማጸናለን ጸሎታችንን ስማን እባክ አባቴ መለመዱን ልጇን ወደ ቤታቸው ከተታቸው ጌታ ሆይ እባክህን በቃበላቸው አንተ ከነሱ ጋር ስለሆንክ እስካሁንም አቀፍ ደገፍ አድርገ ስለያዝካቸው አመሰግናለሁ። የቀረውን ሁኔታ ሁሉ ላስተ አስረክባለሁ። እንደ ፍቃድ አድርጋቸው ጎብኛቸው። ዶክተር አሉን ለአንም ወገባቸውን ስለፈወስክ ስላዳንክ አባቴና አምላኬ ያንተ እጅ በሳቸው ላይ ስላረፈ እጅግ አርጌ አመሰግናለሁ። ወይዘሮ አበቡንም እንደዛው ስለፈወስካቸው ስላጠነከርካቸው ስላቆምካቸው ፈውስ ሰላም በሳቸው ላይ ስለሆነ አመሰግናለሁ አባባ። አሁንም ከሳቸው ጋር አሁን ወይዘሮ ፈጠኑም እንደዛው አትርሱን ጸልዩልኝ ብለዋል። እኛ ረስተናቸውን አናቅ ሞል ጊዜ እንዳነሳን እንደጸለይን ነው እሳቸውን ብለዋል። አሁንም እንጸለያለን አባቴ ጸሎት ሰሚ አምላክ ስላለህን ስለምታዳምጠን ስለምትፈጽምልን ስለምታከናውንልን ችግር ግን እናመሰግናለን አባቴ። እኛ ስጠን 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 አርግልን 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 ነው ሁል ጊዜ። ላንተ ግን የምናደርገው ነገር ጥቂት ነው። ያዘዝከውን ትዕዛዝ እንኳን አንፈጽምም። ዱሃን አንፈልግም። መንገድህን አንከተልም። ኃጢአት በደላችንን ይቅር በለን። ያም አይቆጠርብን። ይቅር በለን አባቴና አምላኬ። ከትዕዛዝ ውጭ ዘለፍ እንዳንወጣ ትዕዛዝህን እንዳንጥስ ከመንገዳችን ውጭ እንዳንሆን አንተ ተቆጣጠረን። መንፈስ ቅዱስን ላክልን አባቴና አምላኬ። እንማጸንሃለን ልጆቻችን የልጅ ልጆቻችንን በሩቅ በቅርብ ያሉትን በአንተ ቤት ያሉት በአንተ ቤት የሌሉትን ያፈነገጡትን ሁሉ በእግር ስር እንጥላለን አባቴ። እማጸንሃለሁ የስንቶቹ እናቶች ያለቅሳሉ ጌታ ሆይ ባልታሰበ ውስጥ ገብተው ለአንተ የምንነግርህ ነገር የለም። ማታቀው ነገር የለም። ሳታቀው የሚሆን ነገር የለም አባባ። እባክህ ጎብኛቸውን ባቸውን አብስ በሚሹት በሚወዱት መንገድ ቀልሰ መልሰ ወደ ቤት ደግሞ አስገባላቸው። ታደርጋለህ እናምንሃለን። ምሳንህ ነገር የለም። ኢልሻዳይ ነህ ጌታ። ኃይል ሁሉ ያንተ ነው። ሰማይ ያንተ፣ ምድር ያንተ አባቴ። ሁሉን ማድረግ የምትችል አምላክ በውስጡ በውጭ ያለ ሁሉ ያንተ የሆነ ጌታ ነህ። ያለህ ክብር ምስጋና ውዳሴ ለአንተ ብቻ አባቴና አምላኬ። ተማሪዎች ወደ የቤታቸው እየተመለሱ ነው። የቀሩትንም ደግሞ በሰላም አስጨርሰህ ውጤታቸውንም መልካም አድርገህ በእናት በአባታቸው ጉያ በአንተ ቤት ደግሞ ክተታቸው አምጣና ለዚህ ሁሉ እናመሰግንሃለን አባት። ክብር ምስጋና ውዳሴ ለአንተ ይሁን። አመቱን በሰላም ስላስጨረሳቸው ስለምታስጨርሳቸው የታመሙት ልጆች መታመም ሰውን መናገር ችግራቸውን ማወያየት መግለጽ የማይችሉት እንዳሉ ታውቃለህ ጌታ ሆይ። እንደ ፍቃድ ጎብኛቸው፣ እያቸው፣ ቃኛቸው፣ አብርሃቸውን አትለይ። በባልና ሚስት መሀል ደግሞ ያለውን ችግር በብዛት አንተ ታውቃለህ ጌታ ሆይ። አስታራቂያቸው አንተ ሁን። ይህን ክፉ ኮሽታ የሌለው ክፉ ጠላት ከመሀላቸው አውጥተህ ጣል። አባቴና አምላኬ ፍቅር ሰላም አውርድላቸው። ወንድም ሆነ ሴት የደረሱ ልጆች ብዙ ናቸው። እባክህ ጌታ ሆይ ከቤትህ የሆነውን አንተ መርጠ ስጣቸው። እነሱ መምረጥም አይችሉም። እኔ ሰው የለም እንዲህ የለም ወንድ የለም ሴት የለም ይባላል። ሞልቷል እምነት ነው የሌለው መተማመን ነው የጠፋው ፍቅር ነው የጠፋው አባቴ በዛ መሃል አንተ ተገኝ ጌታ ሆይ የምትሆነዋን ምረጥለት የሚሆናትን አንተ ምረጥላቸው አባቴና አምላኬ ትዳር አንተ የሰየምከው አንተ መርጠህ ያቀፍከው ነውና ጋብቻ እንደ ፍቃድ አስባቸው እንደ ፍቃድ ጥንዶች አድርገ በወቅቱ በጊዜው ጌታ ሆይ አንተ ጸሎታችንን ሰምተ በየቤታቸው ለሚጸልዩ ለምንመኑ ሁሉ እንድታጋጥማቸው እንድትሰጣቸው ማጸናሃለሁ ሁሉ እንደ ፍቃድ ይሁን አባቴና አምላኬ ወቅቱ ይሄ ነው የሚባል ነገር ያለው ወቅት አይደለም የተበላሽ ያዘቀጠ ያለቀበት ወቅት ነው ጌታ ሆይ አንዳች ይሄ ይራባል የሚባል ነገር የሌለው ጊዜ ነውና ይሄንን ደግሞ ልጆቹም አዋቂዎቹም ጎልማሶች አሮጊቶችንም አንተ አሸጋግረን አንተ ሳልፈን እልፍ እልፍ አድርገን ጌታ የኛ ኃጢአት በደል ታጥቦ ነጽቶ ወደ አንተ የምታቀርብበት ጊዜና አንተ የምትመጣበት ወቅት እንዲቀርብልን እማጸናሃለሁ አባቴና አምላኬ ሁሉ እንደ ፍቃድህ ይሁን መጽሐፍ ቅዱስ ላይ ተጻፈው ያለው ትንቢት በሙሉ ተፈጽሟል ጌታ ማንም እንዳይጠፋ ስለምትፈልግ ነው ያዘገየው ጊዜውን ነው ወቅቱ አባቴና አምላኬ እግርህ በር ላይ ነውና ያን አስተውለን ጌታ ሆይ በትዕዛዝ ተገስተን ያልከውን ሁሉ ፈጽመን ተዘጋጅተን የምንቀበልህ ልጆችህ እንድታደርገን እንማጸናለን ሁሉ እንደ ፍቃድ ይሁን ሆኗል እያየነው የሚባለው ስምንተኛው ሺ በዛን ጊዜ እንዲሆን አለን እዛ ያን ሁሉ ጨርሰን ይዋናፍ ላይ ቁጭ ብለን እያየነው ጌታ ሆይ ያን ሁሉ አልፈን ይሄው እዚያናቱ ላይ እንደደረስ ይሄም ደግሞ ሲፈጸም ጌታ ሆይ በመልካም መንገድ አንተን ማሳዘን ሳይሆን ማስተሰት በምንችልበት መንገድ እንድታሳልፈንና እንድናልፍ ጌታ ሆይ እድሜ ጤና ሰላም አብዝተ እንድትፈጽምልን እንማጸናሃለን ለዛ ደግሞ ወደኋላ እንዳንሸራተት እንዳንወድቅ እንዳንጠፋ የምንቆምበትን አንተን የሚያጠነክረውን የሚያቆመውን ብርታት አቅም ዕውቀት ጥበብ የሚሆነውን ቃል በውስጣችን እንድትከትልን እንማጸናል ደግሞም ታረገዋል እናምናለን ጌታ ሆይ ብቁ የሆነ ልጆች እንድንሆን አስሩ ተዘጋጅተው ጠበቁ በአስሩ ግን ሳይገቡ ተዘጋባቸው እንደዛ እንዳንሆን እንደተዘጋጁት ቆነጃጅቶች እንድንሆን እርዳን ሁላችንን አባቴና አምላኬ ሁሉ እንደ ፍቃድ ይሁን ሳላ ኮንፈረንስ ውስጥ የሚሰሩትን ከላይ እስከ ታች ከታች እስከ ላይ ያሉትን ሁሉ ብርታት አቅም ጉልበት ዕውቀት ጥበብ አፍሳላቸው አግዛቸው እያገዝካቸው ጌታ ሆይ ደከመን ሰለችን ሳይሉ የራሳቸውንም ጉዳይ ለአንተ አሳልፈው ሰጥቶ የሚለፉት ብዙ ናቸውና የረገጡበት የወጡ የገቡበትን ሁሉ ባርከ ቀድስላቸው ልጆቻቸውን ትዳራቸውን ቤታቸውን መውጣት መግባታቸውን ሁሉ አንተ ተቆጣጠር ይህም የተባለውን ኮንፈረንስ ጌታ አንተ ቀድመህ እንድትገኝ ማጸናሃለሁ ካሰቡት በላይ እንዲሆን ምርኮን ማርከው ካሰቡት በላይ ተፈጽሞ ተደስተው እኛም መልካሙን ነገር ሰምተን እንድናመሰግን እንድታረግልን እንማጸናሃለን። ሁሉ እንደ ፍቃድ ይሁን እንዳንተ ይሁንልን እንደኛ ሳይሆን አባቴና አምላኬ አገራችን ኢትዮጵያን ደግሞ አስባት ህያት ጎብኛት ቃኛት አሁንም ባንተ ነው ያለነው ባንተ ነው ያሉት ወጥተው የሚገቡት ጌታ ሆይ ሁኔታውን ታያለህ ታውቃለህ ይሄ ነው ያ ነው አንልም አንተ ሰው የምነግርህ አይደለ አንተ ታውቃለህ ትረዳለህ አይተኸዋል አሁንም እያየኸው ነውና እንደ ፍቃድህ አድርግ አንተ ምራን የሚመረጡትንም ጌታ ሆይ አንተው ምረጣቸው ማስተዋል ጥበብ ጌታ ሆይ የህዝቡን ሮሮና ችግር መከራ የሚረዱ ከዛ መንጥቆ የሚያስወጡ ሰዎች እንዲሆኑ ማጸናሃለሁ እንግዲህ አሮጌውን አዲስ የምታረግ አምላክ ነህ ልባቸውን ቀይር የሚለወጡትም ያንተ ኃይል በእነሱ ውስጥ ሲገባ አይናቸው ሲበራ አይምራቸው ሲሰራ ማስተዋል ጥበብ ስታበዛላቸው ነው ያን ሁሉ እንድታረግ ፍቃድ ይሁን አባቴን አምላኬ እንግዲህ ቀኑን በሙሉ ከኛ ጋር ስለነበርክ እናመሰግንሃለን ለሊቱን በሙሉ ደግሞ ከኛ ጋር አሁን በሰላም አሳድረ በሰላም አንጋለን ዓለም በሙሉ ካት ላይ ነው ከታ ላይ ነው ያለው ይሄን ካታ ችግር መከራ ጦርነት አንተ አስወግደ ሰላሙን እንድታመጣልን እንማጸናሃለን ሁሉ እንደ ፍቃድ ይሁን ያልጠየቅን ያላቀረብ ነው የረሳ ነው የዘነጋሁት ቢኖር አንተ ቃትትልኝ አንተ ጌታ ሆይ ወደ ላይ ወደ አርአን አቅርብልኝ ሁሉ እንዳንተ ይሁን በጌታችን ባንደየው ልጅ በኢየሱስ ክርስቶስ ስም ስትል ስማን አሜን
እግዚአብሔር ይባርክሽ አባዬ ጌታ ጸጋውን ያብዛልሽ ጌታ ጸሎትሽን ይስማ ስለነበረን የጸሎት ጊዜ እግዚአብሔር የተመሰገነ ይሁን ሁላችንም እግዚአብሔር ይባርካችሁ ፕሮግራማችን እዚህ ላይ ጨርሰናል በጧት ፕሮግራም ደግሞ ጌታ ጠብቆ በሰላም ያገናኘን ጌታ ሰላምና ፍቅር ከእያንዳንዳችሁ ጋር ይሁን ደህና ደሩልኝ